የአሜሪካ ድምጽ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስተላልፈን አድማጮችን ይህ የምትደምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እንደምን አረፈዳችሁ የተከበራችሁ አድማጮቻችን፣ ይህ ከስቶክሆልም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ሳምንታዊ ፕሮግራም አሁን ጀምሯል። እንደተለመደው በዛሬ ፕሮግራማችን የተለያዩ አስተማሪና የተለያዩ መረጃ ሰጪ ፕሮግራሞችን ወደ እናንተ እናደርሳለን። ፕሮግራሞቻችንንም እናስተዋውቅና ወደ ተለያዩ ፕሮግራሞችን እናልፋለን ማለት ነው። ይህን ፕሮግራም ወደ እናንተ ስናደርስ ተመስገን አለ ጠገቤ። እንደምን አረፈድክ ተመስገን?
አለሁ ግሩሜ፣ እንዴት አለ?
አለን አለን። እንግዲህ ያው የዛሬ ፕሮግራማችን አሁን ጀምሯል። የተወሰኑ ፕሮግራሞችን ምን ፕሮግራሞች እንዳሉ እንጥቀስና ከዛ በኋላ ሙዚቃ እንጋብዛለን አድማጮቻችን፣ ከዛ ደግሞ ወደ ተለያዩ ነገሮች እናልፋለን። በዛሬ ፕሮግራማችን እንግዲህ የተለያዩ ነጥቦች እናነሳለን። ምን ይኖራሉ?
በኔ መኩል የሳምንቱ አበይት ጉዳዮች አለ። እንግዲህ ባለፈው ሳምንት እናቀርባለን ያለውን የያሬድ ሹመቴን ጽሁፍም ለማቅረብ እንሞክራለን።
አዎ በትክክል። እንግዲህ በእኛም በኩል የተለያዩ ሁለት ቃለ ምልልሶችን እናዘጋጅበት ሁኔታ ይኖራል። ቃለ ምልልሶቹ በተለይ በዛሬ ወጣ ባለ መልኩ ለየት ያለ ቃለ ምልልስ ይሆናልና ያንንም አድማጮች ከወዲሁ እንዲጠብቁ እንመክራለን። በማህበራዊ ጉዳይ ላይ ያጠነጥናል ጉዳዩና ቃለ ምልልሱ ከኢትዮጵያ ስለሆነ እንግዲህ ምናልባት ተወሰነ ችግር እስካልገጠመን ድረስ በሰዓቱ ይቀርባል የሚል እምነት አለን። እንደው ፍንጭ ለመስጠት ያህል አንደኛውን መጀመሪያው ኢንተርቪው የሚሆነው በኢትዮጵያ እንግዲህ የተለያዩ ሰዎች ተምረው ራሳቸውን ችለው ቤተሰብም ለመቀየርና ለሀገርም ለቤተሰብም ለመጥቀም የተለያዩ እንትኖችን ያደርጋሉና ቤተሰብም አስተምሮ ለወግ ማረግ ለማብቃት ብዙ ይጥራል። ያድን ካደረገ በኋላ ግን ልጁን ተቸግሮ ካስተማረ በኋላ ያ ልጅ ወይም ተማረው ሰው እንደተመኘው ያንን ስራ ሳያገኝ ቀርቶ ወይም በተለያየ ምክንያት ያ ነገር ሳይሳካ ይቀራልና ያ ነገሮች አሉ። ለዛሬ እንግዳችን ምናረጋት አንዲት ኢትዮጵያዊት ናት። በታሪክና በቅርስ አዎ ከአርባ ምንጭ ዩኒቨርሲቲ መጀመሪያ ዲግሪ ተመራቂ ናት። ይሁንና አሁን ቆሎ በመሸጥ ተተዳደራለች። እና ይሄንን ቃለ ምልልስ እንዴት ለምን የሚለው በኋላ ላይ አድማጮች በሰፊው ያገኙታል። ከወዲሁ ያሰቡበት እንዲቆዩ እንጠይቃለን ማለት ነው።
መልካም።
ሌላው ቃለ ምልልሳችን እንዲሁ ድሮ ለኢትዮጵያ ብዙ አድርገው የተራሱ ሰዎችን ያስታውሳል ማናው የሚለውን እንዲሁ ከዜና በኋላ እናገኘው ይሆናል ማለት ነው።
መልካም።
ሀናም አለችና እንዴት ነሽ?
እንዴት አደራችሁ አድማጮቻችን? እንዴት አደራችሁ ግሩ?
አርፋ ጆነሽ ነው ለዛ ነው።
አዎ ትንሽ
የያሽው ነገር አለ አጠር ያለ ነገር?
አዎ ለዛሬ አጠር ያለ ጽሁፍ ይዣለሁ። ገራፌን አየሁት የሚል
ዋበላ ጽሁፍ በጣም ጥሩ። እንግዲህ አድማጮቻችን አሁን ለመጀመሪያ ሙዚቃን እንጋብዝና ከዛ በማስከተል ወደ ፕሮግራሞቻችን እናልፋለን። አድማጮች በመከታተል ላይ ያላችሁት የኢትዮጵያ ድምጽ ሬዲዮ ነው። አሁን እኔና ተመስገን የሳምንቱን ዋና ዋና ነጥቦች እስቲ አንድ ባጭሩ እንዳሰስ ነጥብ ይዟልና እነሱን አይተን ወደ ቀጣይ ፕሮግራሞቻችን እናልፋለን። እንዴት ነው ተመስገን? ምን ነጥቦችን ይዛል በዛሬው?
ዛሬ እንግዲህ ለሳምንቱ አበይት ጉዳዮች ያልናቸውን ሶስት ነገሮች ይዘናል። በሶስቱ ጉዳዮች ላይ እናወራለን። እንግዲህ አድማጮቻችን በየቤታቸው ከቤተሰቦቻቸው ጋር እንዲሁም ከጓደኞቻቸው ጋር እንዲወያዩባቸውም ጭምር እንጋብዛለን።
እሺ።
የሳምንቱ አበይት ጉዳይ ብለን ከያዝነው የመጀመሪያው ነገር የጠቅላይ ሚኒስትር ኃይለማርያም ደሳለኝ ዓለም አቀፉ ማህበረሰብ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሚሊዮን ኢትዮጵያውያን እንዲረዳ ጥሪ አስተላልፈዋል።
በይፋ እርዱን አሉ ማለት
ነው። በይፋ ነው የጠየቁት ይሄንን ነገር። ሲጨምሩ ምንድነው ያሉት? ምንም እንኳን ዓለም ላይ የተለያዩ ችግሮች ቢከሰቱም የኢትዮጵያ ረሃብ ግን መዘንጋት የለበትም ብለዋል። እዚህ ላይ ምን አስተያየት አለ?
አይ እንግዲህ ምን ህዝብ የሚያቀው ነገር ነው። መጀመሪያ ረሃቡ ገና እንደ ተጀመረ ሰሞን ሁሉም የሚያስታውሰው ነው። የለም የምን ረሃብ ይሄ አሁን በእሊኖ ምክንያት የመጣው ነገር ነው። እሱም መደበኛ የትም አውስትራሊያም አሜሪካም የትም ሀገር ያለና የትኛውም ሀገር በድርቅ ሊጎዳ የሚችለው እኛም የዛ አንዱ አካል ወይም ሰለባ ስለሆነ ነው ያሉት ነገር አለ በወቅቱ። እና ከዛ በኋላም ኢትዮጵያ መንግስት ከካዝናው ቢሊየን ብር አውጥቶ እህል ገዝቶ ጉዳዩን በቁጥጥር ስር ያዋለበት ነው ተብሎ ወዲያው ደግሞ እንደዛ አይነት ነገሮች ሲነገሩ ነው የነበረው። ከዛም ዘለል ብሎ ባለፈው በምግብ እህል ራሳችንን እንችላለን ተብሎ ለፓርላማ በተለያዩ ጊዜ ለውጭ ማገር ሚዲያዎች የተገለጸበት ሁኔታ አለ። በምግብ ራሳችንን ከቻልን ነው ከውጭ መጠየቅበት ሁኔታ አይኖርም። እና ይሄ ሁሉ ነገር ተናግረው ሲጨርሱ አሁን ደግሞ ተናንተና ሰብስበው ዓለም አቀፉ ማህበረሰብ ይርዳን አሉ። እንግዲህ ይርዳን ማለቱ ክፋት የለውም ለረሃብ ለተጎዱ ወገኖች። ግን መጀመሪያ በምግብ ራሳችንን ችለናል የለም እኛ የውጭ ጅም አናይም ሲሉ ከከረሙ በኋላ እንደዚህ ማለታቸው ምንን አስበው ነው የሚለውን ነገር እንድጠይቅ ነው ያስገደደኝ።
አዎ እንደሚታወቀው በአሁኑ ሰዓት ከ10 ሚሊዮን በላይ ኢትዮጵያውያን አስቸኳይ የምግብ እርዳታ ያስፈልጋቸዋል። ለዚህም ደግሞ ከ1.4 ቢሊዮን ዶላር በላይ በጀት እንደሚያስፈልገውም ታውቋል። ይሄ ህዝብ እዚህ ጋር እኔ ምንድነው አስተያየቴ እንዳልከው መጀመሪያ ላይ ረሃቡን በግላችን መቆጣጠር እንችላለን ብለው ነበር። ያ 2 ሚሊዮን በጣም ትንሽ ቁጥር ነበር መጀመሪያ ላይ። ያንን ካሉ በኋላ መቆጣጠሩ ቀርቶ ወደ 4 ሚሊዮን አደገ። ፕላስ ከዛ በኋላ ደግሞ ወደ 8 ሚሊዮን አድርጎ አሁን የደረሰበት ደረጃ ላይ ደረሰ። በቅርቡ ደግሞ የተለያየ የተምታታ ነገር ሚዲያ ላይ ማየት ጀምረናል።
በትክክል
አሁን እንደሰማችሁ እሳቸው እርዳታ እንፈልጋለን አሉ። ነገር ግን ሌላ ደግሞ ሚዲያ ላይ ከ11% በላይ ደብል ዲጂት እድገት አስመዝግበናል የሚሉ የባለስልጣናቶችን ማየት ይችላል ነበር። እና ነገሩ የተምታታ ነው። አንደኛው ሌላ ሐሳብ ይሰጣል፣ አንደኛው ሌላ ነገር ነው የሚሰጠው በዚህ ጉዳይ ላይ።
በትክክል
እና የሳምንቱ አበይት ጉዳያችን ብለን ያዝነው የመጀመሪያው ይሄን ጉዳይ ነበር።
የአቶ ኃይለ ማርያም ጉዳይ ደግመን ማናገኘው ከሆነ አንድ ነገር ለማለት ነበር።
በጣም ጥሩ።
ሰሞኑን አቶ ኃይለ ማርያም ኢትዮጵያ ምሁራንን ሰብስብ ያነጋግራለሁ ብለው ነበር። እና በዚህም ከዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲና ከሌሎች ከሚመለከታቸው አካላት እንደው ሰብስበን ጠርተን አናገርን ተወያየን አሉና ትናንትና እንግዲህ ከአዲስ አበባ ዩኒቨርሲቲ ከሚያስተምሩ ሰዎች አንዱ ዶክተር በድሉ አግዘራ የሚባሉ አሉ። የታወቁ የግጥም ጸሐፊና እንዲሁ ስነ ጽሑፍ መምህር ናቸው። እሳቸው በፌስቡክ ገጻቸው ያስቀመጡትን ነው ትዝ ያለኝ። ምሁራንን ያወያያሉ ሲባል በጣም ደስ ብሎኝ ነበር እጠራለሁ ብዬ እና ለሁሉም ክፍት ነው የሚል እሳቤና ግንዛቤ ነበረኝ አሉና በኋላ ስናይ ምንም የተጠራ ነው ነገር የለም። በቃ ስብሰባው ተደረገ ተባለ። እንዴ ምንድነው ጉዱ ብዬ ሳንጠራም ስብሰባው አለቀ። በኋላ ነው ላለቆቼ ዋናው ነው ወደው ላረኛም አልሰማንም እኛም አልተጠራንም አሉኝ። እና በጣም ገርሞኛል። ማንን ይሄንን ስብሰባ እንኳን ፊት ለፊት ለመጥራት እንደኛ አይነቶቹን እንኳን እንደው እንናገራለን ምን ያለውን ሳይጠሩን ቀሩና ለራሳቸው የሚመስሏቸው ሰዎች ነው ስብሰባው ያናገሩት ብለው ያሉበት ዶክተር በድሉ አግዘራ እሱን ለመጥቀስ ያለው።
መልካም ግሩም። እንግዲህ ለሁለተኛው አበይት ጉዳይ ብለን ያዝነው ነገር ጋብ ብሎ የነበረው የኦሮሚያ ህዝባዊ ተቃውሞ ተባብሶ መቀጠሉ አንዱ የሳምንቱ አበይት ጉዳያችን ነው። እስቲ በዚህ ዙሪያ ምን መረጃ አለ?
እንግዲህ በጣም ብዙ በርካታ ነገሮች ይወጣሉ እንደበታቀው ነው በዚህ በኦሮሚያ ጉዳይና እኔ እንግዲህ ምን የተለየ መረጃም ብዙ የለኝም። ያው ብናየው ምን ሰማው የቀኑ እኔ ዋና በዋናነት እንደ ግንዛቤ የሚይዘው ነገር ምንድነው ቢያንስ አቶ ኃይለ ማርያም ባለፈው ሳምንት አጥፍተናል ይቅርታ ምናምን ያሉበት መንገድ ነበር እሱን አንስተን እንደውም አለማያም እንደ ኢንጂነርንም ያነጋገርንበት ሁኔታ ነበር የዛን ጊዜ የተናገሩት ነገር ሁሉም ለይምሰል መሆኑን ሁሉም ያውቃል እና ያ ነገር ትክክል መሆኑን ነው ከዛ እሳቸው ያን ከተናገሩ በኋላ በዛኑ ቀን እንኳን በርካታ ሰዎች የተገደሉና የታሰሩና ያለው በየትኛ በከጠረፍ ከጠረፍ ባለው ንቅናቄና ያ ነገር ውሸት መሆኑን ቁልጭ አርጎ ያሳየና እንዲሁ ጊዜ ለማግዛትና እንዲሁ ዝም ብሎ ጊዜያዊ ትርፍና ፕሮፖጋንዳ ለማግኘት የሚደረግ መሆኑን ነው ተገነዘብኩት።
በትክክል ያው እንደገለጽከው የመንግስት ቅጥረኛ ታጣቂዎች ወይም ማጋዚዎች ባሪሲ በወለጋ ባህርርጌ አከባቢ በሰላማዊ ህዝብ ላይ ያው የግድያ የድብደባ የእስርና የአፈና ተግባራቸውን ቀጥለዋል። ህዝቡም በደል በቃኝ ግድያ ይቁም ወታደሮቹ ይውጡልን ሲል ሰላማዊ ትግሉን አጠናክሮ ቀጥሎ የነበረበት ሁኔታ ነው የነበረው ባሳለፍነው ሳምንት። ሶስተኛው የሳምንቱ አበይት ጉዳያችን ባሳለፍነው ሳምንት በኮንሶ ህዝባዊ እምቢተኝነት ተከስክሶ ነበር። አዎ የኮንሶ ህዝባዊ እምቢተኝነት ዋናው ምክንያት ምንድነው? ምን መረጃ አለ እዚህ ላይ?
እንግዲህ የኮንሶ ጉዳይ በጣም አሁን በጣም መነጋገሪያ ከሆነ ጉዳይ አንዱ ነው። ከዚህ ከኦሮሚያው ተቃውሞ ጎን ለጎን ማለት ነው። እንግዲህ በዛ ጉዳይ ላይ በጣም በሚገርም ሁኔታ በዛ አካባቢ ኖራሉ የሚባሉት በዛች አካባቢ ወደ 55000 የሚጠጉ የኮንሶ ብሔረሰብ አባላት ያነሱ ጥያቄ ነው። መጀመሪያ በመልካም አስተዳደር ጦት ተብሎ ነበር። በኋላ ግን ዋናው ጥያቄያቸው እነሱ በወረዳ ደረጃ ነው። እንግዲህ የተለያዩ መዋቅሮች አሉ በኢትዮጵያ ውስጥ እና እነሱ በወረዳ ደረጃ ያሉ ይመስለኛልና ወደ ዞን ከፍ ብለን እኛ በዞን ደረጃ ነው መስተዳደር ያለብን የሚል ጥያቄ አንስተው ያንን ለሚመለከተው አካል በተለይ የፊርማ ሰባስበው ለሚመለከታቸው አካል በማቅረባቸው ሁኔታዎችን አዋቅረው ኮሚቴዎችን አዋቅረው ያ ነገር ነው እንግዲህ ለዚህ ነገር የዳረጋቸው። እንደሚታወቀው ባለፈው ሳምንት 3 የነሱ አባላቶች በዛ በተቃውሞ ተገለው ፍለፊት ህዝቡ ሁሉ ወጥቶ ከፍተኛ ተቃውሞ ያደረገበት ሁኔታ ነው ያለው። ይህ በሆነበት ሁኔታ አንድ የፖሊስ አዛዥ የዛ የኮንሶ አካባቢ አዛዥ ሰሞኑን በቪኦኤ ብቅ ብሎ 10 ሰው እንኳን ለተቃውሞ አልወጣም ብሎ ፍለፊት የተናገረበት ሁኔታ አለ። ይሄ በጣም ያሳዝናል። በቪዲዮዎቹ ያሉ ናቸው በየፌስቡክም ያየነው ነው በየተለያዩ ማህበራዊ ድረገጾች የታዩ ነገሮች አሉና ያ ነገር ህብረተሰቡ በተለያየ አቅጣጫ የተለያዩ ጥያቄዎችን በማንሳት ለመፍቱ የሚያደርገውን እንቅስቃሴ መቀጠሉ ነው የሚያሳየው።
በትክክል ያው እንዳልከው ከወረዳ ወደ ዞን ከፍ እንዲል ፊርማቸውን አሰባስበው የጠየቁ ሰዎች ላይ እርምጃ እየተወሰደ እንደሆነ ያለ መረጃ ያሳያል።
እንደውም ተጨማሪ ኮንሶ ማህበረሰብ የራሳቸው እንትን አላቸው የኮንሶ መሪ የሚባል በባህላዊ መሪ አላቸው እና በጣም የተከበሩ ሰው ናቸው ይመርጣሉ እንደዚህ የጊዜው ማለት ነው። እና ልክ የረብሻ ሲመጣ የኮንሶ ባህላዊ መሪውን ነው ጨምሮ ያሰፉት።
አዎ ሌሎቹንም ደግሞ አገር ሽማግሌዎቹ በስጋት ላይ እንደሆኑ ለማወቅ ችለናል። እንግዲህ ግሩም ካለን የሰዓት አኳያ ለዛሬ ያዘጋጀናቸው የሳምንቱ አበይት ጉዳዮች እነዚህ ነበሩ።
የቀሩ ነገሮችን ምናልባት በዜና
ያገኛል በዜና ላይ እንደሰሳቸዋለን።
መጨረሻ ወደ ሌላ ፕሮግራማችን ከማለፋችን በፊት እንግዲህ የዛሬ አመት ልክ የዛሬ አመት ወደ 25 ገደማ የሚደርሱ ኢትዮጵያውያን ስደተኞች በሊቢያ በረሃ ላይ ባሰቃቂ ሁኔታ የተገደሉበት ሁኔታ ነው። ራሱን እስላማዊ መንግስት ብሎ ወይም ISIS ብሎ በሚጠራው አካል ማለት ነው። እና ኢትዮጵያውያን በማህበራዊ ድረገጾችና በተለያዩ ሁኔታዎች እነዛን ኢትዮጵያውያን እያስታወሱ ያሉበት ሁኔታ ይገኛሉ። እኛም ለዛ ነፍስ ይማር ብለን ቀጣዩን በወቅቱ ለዚህ ጉዳይ የተዘመውን ዘፈን እንጋብዘን ፕሮግራማችን ይቀጥላል።
መልካም
Why why lenjara pero edo sabadne ngiyale karabu kufuska
አየሁት ቀልድ ያለፈበት ጨዋታ ሆኗል አሁን ዘውጉ ተቀይሯል ፍጥጥ ግጥጥ ያለ ኡናይ ድርሰት መመልከት ይዘናል አይን አይ የሚያለውን አሁን ደግሞ ግራፊን አሳየኝ በኮምፒውተር ኤሌክትሪክ ገመድ ጀርባ እስኪቀደድ የገረፈኝን በመጥረጊያ አንጨት ውስጥ እግሬን ያነደደኝን እጄን በካቴና ታስሮ ወለላያን ከባለለኝን ጨለማ ቤት ውስጥ አስገብቶ ከየት እንደመጣ በማላቀው ጅራፍ አሳሬን ያበላኝን እናቴን ከመቃብሯ ጠርች አንቺ እናቴ ለምን ጥሩ ሰው ሆን ብለሽ አሳደግሽኝ ብዙ ክፉ ሰዎች እንዳሉ ለምን አልመከርሽኝም ብዬ እንደወቀስካት ያደረገኝን ወንድ የወንዶችን ቁና በካቴና የታሰረን ሰው በኩለ ለሊት ጠርቶ አፉ ውስጥ ጨርቅ ወጥፎ የሚደበድብ አይኔ በብረቴ አየሁት የዮናታ ተስፋዬ ለጊዜያዊ ቀጠሮ አራዳ ፍርድ ቤት እንደሚቀርብ ሰምቼ ነው ወደዛ የሄድኩት ይችን የተለመደች ስንክሳር ሁሉም የፖለቲካ አስረኛ ይወዛወዛታል በማዕከላዊ ይጀምራል ከዚያ አራዳ ፍርድ ቤት ይቀጥላል የማዕከላዊ ደብዳቤዎች በጨለማ የሚያሰቃዩትን እስረኛ በቀን ሰው መስለው ወጋኞች ናቸው አንዳንዴ ዩኒፎርሙን ያጠልቃሉ ፍርድ ቤት ያቀርቡታል ውሸት ውሸትን ይቀጥላል ግብራበሮቹ በኢንተርፖል እያሳደድን ነው ክብር ዳኛ በዋስ ከተለቀቁ ለማታችንን ያደናቅፋሉ ወህኒ ሰብረውም እስረኛ ያስፈታሉ የመሳሰሉትም በጠራራ ፀሐይ ይቀባጥራሉ እየቀለድኩኝ አይደለም የምሬ ነው እንዲህ አይነት በሬ ወለደ ምክንያት በጆሬ ሰምቻለሁ ዳኛውም አብሮ ይተወናል የፈለጉትን ቀን ያህል ያራዝማል ግራፊንም ያየሁት እኔና ጓደኞቼን እንዳናደደው እንዲህ ተረኛ ግፋት ቀማሽ ሲመጣ ነው ለአንድ አፍታ አይኖቹ ተጋጨ። አስተውሉኝን አየሁት። አላውቀውም በፍርድ ቤት ቢሮዎች መካከል ገብቶ ተሰወረ። እኔ ግን በርግጠኝነት ለይቻለሁ። ውስጤ ደግሞ ተቆጣ። እስር ቤት ብቻ እንደጋግሜ ባሰፈውት ቁጥር እንደ አዲስ የልቤ ቁስል ያመረቀዝ ነበር። ቂም ስቋጥርና ስፈታ ከአመት በላይ ቆይቻለሁ። ቂም ይጃለሁ በውድም ሆነ በግድ ኢትዮጵያዊ ከሆነ ሁላ ላይ ቂም ይጃለሁ። እንዴት ሰው በሀገሩ ይህንን ጉር ተሸክሞ ይኖራል? እንዴት እንዲ አይነት ተቋም በመዲናነት እንብርት ላይ አስቀምጦ ዝም ይላል? ይህንን በብርግጥ ካደረገ በማህበረሰብ ጋር በቀላሉ የማይዳብር ግጭት ውስጥ ነኝ። ስለዚህ በመንገድ ስታገኙ ፊቴ ጥቁር ብሎ ብታገኙ ምን ሆኖ ነው አትበሉ። ቂም ይዤ ነው። ተራ ምርኩዝ አትሰዱብኝ። ስር የሰደደ ከነፍሴ የሚቀዳ ጸብ ነው። በግርፋት የተሰነጠቀውን ጀርባዬን በቅባት ላሹኝ። እድሜ ለነ አቤ ቁስሌ እዛ ማከላይ ነው የዳነው። የልቤ ስንጥግን አልዳነ። ያ ዘላለም ለዘላለም ክብረት ምድር ብዙ ክፋት የሚፈጸምበት ቦታ ነው። በእኛ ላይ የደረሰው አዲስ ነገር አይደለም እያሉ ብዙ እንዳላዝን ቢመክሩኝም የቂሜ ልቤ ሊሸፈነው አልቻለም ነበር። የተገኘሁበትን ያስደረገኝ ማህበረሰብ ላይ እንዳቀምኩኝ እስር ቤት ወጣሁኝ። ባለፉት 4 ወራት በአንጻራዊ ነጻነት ማሳለፌ ግን ትንሽ እንዳዛናጋኝ የገባኝ ግን በቀድሞ የገራፌን ያየሁት ቀን ነው። ወይ ግዜ ስንቱን ያስረሳል አልኩኝ። አሁን ከእስር መፈታቴ ብርቅ የሆነበት ጊዜ አልፏል። ቁስሌ ደግሞ አመርቆዛል። ገራፌን ግን አለቆቹን የያዘውን ህንጻ ካልፈረሰ አለያ ሙዚየም ካልሆነ እርቅ የሚታሰብ ነው። ድሮ እስር ቤት ሳለሁኝ በእስር መጓዝ መኪና ወደ ፍርድ ቤት ስንመላለስ በመስኮት ስንመለከት የዕለት ጉርስን ለማፍሰል የሚራኩት እድሜ አሁንም ውስጥ ሁኜ ስመለከተው ከሆዴ በቀር የኔ ቁስል ግድ የሰጣ አይመስለኝም። ስለዚህ ምን አዲስ ነገር የተፈጠረ ብዬ ይቀር እላለሁ። ውስጤ የበለጠ ስለሻከረ እምቢኝ ብያለሁ። ይህ የአንዲት ነጠላ ነፍስ መብት ነው። በገዛ ነፍሴ ጥላቻን ምርኩዝ መፍቴ ነው። ከፈለጋችሁ ለአቃቢ ህግ ንገሩት። በፊት የማህበረሰቡን ጤናና ደህንነት ለአደጋ በማጋለጥ እንደ ከሰሰኝ አሁን ደግሞ ከማህበረሰቡ ጋር ስር የሰደደ ጥላቻና ቂም በመቋጠር ይከሰሰኝ። እኔ ኤቢሳ ከአካላዊ ቁስል እንደ ሳምራይ ሰው በቅባት እንዳሻሉኝ አሁን ደግሞ ዘመዶቻቸው የተሰበረ መንፈሴ የቆሰለነኝነቴን ሊጠግኑ ተነስተዋል። የነ ኤቢሳ የነ ቶፊቅ የነ ቶላ ዘመዶች እኔን ከህመሜ ሊያድኑኝ ደማቸውን እየከፈሉ መሆናቸውን ድፍን ፌስቡክ እየተመለከተ ነው። አዲሱ አባይ አገር ሊያፈርስ ነው። ኢትዮጵያ የምትባል አገር አትኖርም። ቅብርጥሴ ቢሉም እኔ ግን ከሚፈርሰው አገር ከቢያሳ ከፍ ብሎ ያለው ማገላይ ጉልት ይታየኛል። ስለዚህ በመሬት ላይ ዋጋ እየከፈሉ ያሉት ወገኖች ይቅር ብያለሁ። ከነዚህ በቀል ሌላ ማህበረሰብ እነርሱ አይደሉም። እኔ እነርሱን ይቅርታ አያገኙትም። አራዳ ፍርድ ቤት በመሄድ አይቀርም። በማከለይ በርም አልፋለሁ። በየጊዜውም እየሄድኩኝ ከገራፊዎች አንዱን እያየው ጥላቻዬን እያደስኩኝ እመጣለሁ። ቁስሌ ይበልጥ እንጂ ቆጠቁጠኝ ወደ ገራፌ ተጠግች አይኔን በአይኖቼ አደናለሁ። አይገርምም ግን ገራፌን እስካሁን እዚያው ነው። አርማጮቻችን ይሄ ጽሁፍ አቤል ዋበላ ጽሁፍ ነው። ስላዳመጣችሁኝ አመሰግናለሁ። ሀና ታደሰ ነኝ።
አድማጮች በመከታተል ላይ ያላችሁት እዚህ ከስቶኮልም ተላልፈውን የኢትዮጵያ ድምጽ ሬዲዮ ነው። አሁን ደግሞ መስመር ላይ አንድ አጠራ ያለ ቃለ መለስ ለማድረግ ከኢትዮጵያ ስፖርትና ባህል ፌዴሬሽን ከስዊድን አመራሮች አንድ እንግዳ ጋብዘናል። ሃሎ ጣና አስጥልኝ።
ጣና አስጥልኝ ግሩሜ
እንደምን አረፈድክ?
በጣም አመሰግናለሁ። ደህና
አለን አለን። እንግዲህ ኢትዮጵያ ስፖርትና ባህል ፌዴሬሽን ትንሽ ድምጹ ጠፋ ብሎ ብንቆይቶ ነበርና አሁን አንድ ማስተዋቂያ በተለያየ መልኩ ተበትሎ አይተናልና በተለይ ይሄ ጉዳይ መልከተዋል ብዬ መገመተው የፊታችን አው በአውሮፓ ደረጃ በሆላንድ ለሚዘጋጀው አመታዊ ስፖርት ውድድር ላይ ስፖርተኞችን ለማግኘትና ታያጅ ጉዳዮችን ይመስለኛል በዛ ዙሪያ አንድ ማስተዋቂያ ተበትኗልና እስቲ ስለሱ እንድታብራራልን ነበር።
በጣም አመሰግናለሁ የኢትዮጵያ ደረጃችንና እንደውም ይሄን ፕሮግራም ለኢትዮጵያኖች ለማሳላፈ በማሰባቸው እውነት ነው። ያው እንደተለመደው ስዊድን በስፖርት ጨዋነትና በእንቅስቃሴ ለብዙ አመታት የታወቀ ነው እና በዚህ በ3 4 አመት ውስጥ በጣም ተራክሟል። ስለዚህ ባለፈው አመት እንደምታሰሰው ከሆነ ባጭር ጊዜ ውስጥ ተነስተን የበጋውን ስፖርት እንትን ያው ጥሩ ለመስራትና ጥሩ ተተማሳይት ወክረናል በመጣኑ ቢሆን እና ያም ሆኖም ግን ብዙ ሰክሰስ ማልነበርንም በተለይ በአውሮፓ በተደረገው እንትን ላይ እና ያ ችግር እንዳያጋጥመን አሁን እስኪ የቤት ውስጥ የስፖርት የእግር ኳስ አዘጋጅተን ለሚደረገው በጋው ሆላንድ ላይ ጥሩ ውጤት ለማምጣት ተነስተ አስበን ተነስተናል። አሁን እንግዲህ
የዝግጅት ውድድር እንደማለት ነው ወይስ ውድድሩ ምን አይነት ነው?
አሁን
የምናዘጋጀው ለማምጣት ነው። ምን አይነት መልክ አለው ውድድሩ?
አዎ አሁን የሚቀጥለው እሁድ የምናዘጋጀው በ27 ብሬዲንግ ሃለን ከ11 ሰዓት እስከ 15 ሰዓት ቦታ ይዘናል የእግር ኳስ ማለት ነው። ይህ ለልጆችም እንደዚሁ እግር ኳስ ባስኬትም ለመጋበዝ ሞክራለን ለቤተሰቦችም ያው ይሄን ለማርጋስተው ነው። ምንድነው ተጫዋቾችን ለማስተዋወቅና እርስ በራሳቸው እንድትተዋወቁ ከዛ ደግራ ደግሞ በራሳቸው አነሳሽነት ተነሳስተው የበጋውን የስፖርት ጥሩ ውጤት ለማምጣት ወደ ሆላንድ ሄደው እንዲደረግ ለማለት ነው። ስለዚህ ይሄን እግር ኳስ ተጫዋቾችን ለማሰባሰብና ለማስተዋወቅ ነው።
እርስ በርስ ነው የሚጫወቱት ወይስ ቡድኖች በተለያዩ ቡድኖች አሉ በጨዋታው ቀን?
እስካሁን ድረስ የተመዘገበ ቡድን የለም። አሁን ምንድነው ሁሉንም ይጠርተናልኛ በስቶኮልም ውስጥ የሚገኙ ቡድኖችን የሚሰሙ ሬዲዮን የሚሰሙ ቡድኖች መጥተው እርስ በርሳቸው ተጋጥመው እንግዲህ 5ም 6ም 7ም ቡድን ከመጣ ያው ስቶኮልም አካባቢ መጥተው እንዲጫወቱና ከዛ በኋላ የመጨረሻውን አንድ ሰዓት ያው አጥር ያለ ሰባ አድርገን ይሄን ችግሩን ለመቅረፍ ለመወያየት አስበን ያደረግነው።
እንግዲህ አሁን ለዛ በዛን ቀን ሁሉም ሰው እንዲገኝ የጋበዛችሁት ወደ ሆላንድ የሚሄደውንም ቡድን ለማበረታታትና ራሱም ልጆቹን ይዞ እንዲዝናና ነው ማለት ነው በእለቱ?
አዎ አሁን እንዴት ነው ባጭሩ ለማናገርም ፈልገው በሚቀጥለው እሁድ ብሬዲንግ ላይ ያደረግነው አንደኛ ይሄ የቤት ውስጥ ድሮ የሚደረግ ነበር አና ለጊዜና ይሄ እንዲለመድ ለማድረግ ነው። የቤት ውስጥ ኢንዶር የእግር ኳስ ፉትሳል የሚባለውን የተለመደ ሆኖ በበጋም በክረምትም አንደኛ ሁለት እንዲለመድ ለማድረግ ነው። ሁለተኛው ምንድነው ቤተሰቦችም ልጆቻቸውን ይዘው መጥተው የኛ የችግሩ ተካፋይ እንደሆኑና ስዊድንን በጥሩ የስፖርት ጨዋነት ለማስነሳት ወደፊት ጥረት እንዲተባበሩን ለማድረግም ነው። ሶስተኛው ምንድነው ለአዋቂዎችም እግር ኳስ መጫወት ይችላሉ፣ ባስኬት መጫወት ይችላሉ፣ ጠረጴዛ ቴኒስ መጫወትም ይችላሉ። እዛው ላይ በዛው ቦታ ላይ ማለት ነው። ሻይ ቡና እንጋብዛለን እዛው ቦታ ላይ አለን ተዘጋጅተናል። በአጠቃላይ እንግዲህ ያው ያለን ችግር ባለፈው አመት ቃል ገብተው ወደ ሆላንድ እንሄዳለን ብለው መጨረሻ ላይ ብዙ ተጫዋቾች ጥሩ ውጤት አላመጡልንም እና ያ ችግር እንዳይደገም ለማድረግ ነው። ግሩሜ
በጣም ጥሩ። ለማስታወስ ያህል አሁን የስዊድን ቡድን በሁለተኛ ዲቪዚዮን ነው እየተጫወተ ያለው አይደለም?
አዎ።
ስለዚህ ጠንካራ ቡድን ይዞ ሄዶ ያንን ለመመለስም ጥረት ለማድረግ ነው ማለት ነው?
አዎ። ምንድነው ልክ አንዳንድ ሮመር እንደምንሰማው ስፖርተኞች ተጫዋቾች ልክ እንደ ኖርዌዎች እኛ እግር ኳስ ለብቻችን ሰርተን ተጫዋቾቹ ራሳችን ተደራጅተን መስራት እንፈልጋለን የሚልም ሮመርም እንሰማለን። ስለዚህ እኛ ኮሚቴዎቹ አንደኛ እግር ኳስ አንጫዋት ማዘጋጀት ነው እንጂ ሁለተኛ ምንድነው ይሄ ቺፍ ካላቸው እነዚህ ልጆች በእውነት ከልባቸው ከሆነ እንደ ኖርዌዎች አንደኛ እኛ ለነሱ ለልጆቹ እግር ኳሱን ኦርጋናይዝ አድርገው ሰርተው በራሳቸው ሁኔታ ማነጠልቀ ሳይገባባቸው እንደ ቢያደርጉም ይሄንንም ለማስተዋወቅ ነው ዋናው አላማ። ይሄ ሮመር አለ ይስማል ይሄን ለመክፈት ነው እና እንደ ኖሮዎች ከተዘጋጁ ኦኬ እና ከኛ ጋር ከተበተበተባበር ያው አንድ ሰው ከኮሚቴው ጋር በመሆን ይሄን ነገር እንዲሰሩ ለማድረግ ነው።
በጣም ጥሩ። እንግዲህ ቦታውንና ሰዓቱን እንደገና አስተዋውሰንና እንላይ።
አዎ አደራ እንግዲህ የምለው ለሁሉም ቤተሰቦችም ሆነ ለግል ተጫዋቾች ሰኮል ማከብለ ልገኙት ያው ብሬዲንግ አለ ነው ብሬዲንግ ቱነልባና 150 ሜትር ነው ከቱነልባና የሚርቀው መደወልም ይችላሉ በ07 073 633 523 ደግሞ አለሁን 073 633 523 ለኔ ለኢድሪስ ቢደውልኝ ዘውታ አገኛለሁ ያው ቦታውን ጋይድ አደርጋቸዋለሁ። ብሬዲንግ ሃል ነው እንግዲህ ብሬዲንግ የስፖርት መጫወቻ ቦታ አለ ብሬዲንግ ቶሌት ይባላል። እዛ ቦታ ያተገኘው ከ11 ሰዓት ያው በ10 ሰዓት ነው እንግዲህ እኛ አጣም ነው አጣው በ10 ሰዓት መገኘታል በተጫዋቾች ቦታው ማለት ነው።
ኦኬ እሁድ 27 ማርች
2027 እሁድ አው እና አላባው ለሆላንድ ነው።
በጣም ጥሩ። እንግዲህ ከጨዋታውና ከውድድሩ በኋላ ደግሞ መልሰን እንገናኝ ይሆናል። አመሰግናለሁ ኢድሪስ።
Thank you very much. ሰላም ዋል።
ሳተና የሰመጥሩ ቆራጦ ጀግና ይሰለፈና ፍረስ ከግረኛ እኔ ነኝ አለ ይሞክረኛ አባላተ ለበራይ ባልጀቡ ለባይታናን ለኔ ሙፋን ሰጠኝ ሄዶ ጃምበር ይውጣል
አድማጮቻችን እንግዲህ ቀደም ብለን በመግቢያችን ላይ እንዳስተዋወቅነው አሁን ወደ ቃለ ምልልስ ፕሮግራም እናልፋለን። እንግዲህ በኢትዮጵያ በተሰፉል ጊዜ ከመመኛቸው ነገሮች ዋነኛው በተለይ ልጆቹን ተቸግሮም ቢሆን አስተምሮ ለወግ ለማረግ ሲበቃለት ማየትና ከተቻለም በልጆቹ የሚጦርበት ነው የታማኝት ነው የሆነና በተሰብ ተቸግሮ ተለቅቶ ካስተመረ በኋላና ልጅም ትምርቱን በሚገባ ካጠናቀቀ በኋላ ልጅ በተሰብ የተመኘው ስራ ማግኘት ሳይችል ሲቀር በተሰባ ዘን የከፋ ይሆናል። የዛሬ እንግዳችን በከፍተኛ ችግር ውስጥም ሆነ ቢሆን ከአርባ ምንጭ ዩኒቨርሲቲ በታሪክና ቅርስ የመጀመሪያ ዲግሪዋን አግኝታለች። ከዛስ በኋላ የሚሉት ነገሮች እሷ ጋር እንወያያለን። እንግዳችን መስመር ላይ አለች። ሃሎ ጠና ስትልኝ
እንደምን አላችሁ?
ሰላም እንደምን ዋልሽ? እስቲ ራስሽን አስተዋውቂ።
እኔ ሃና አዋሽ እባላለሁ።
ሃና ዋሽ በጣም እናመሰግናለን። በስዊድን የኢትዮጵያ ድምጽ ሬዲዮ እንግዳ ስለሆንሽ በጣም እናመሰግናለን። እንግዲህ ስላንቺ በርከት ያሉ ነገሮችን ሰምተናል። በርካታዎችም የተለያዩ ፕሮግራሞችን በተለይ በአዲስ አበባ በሚተላለፍ ሬዲዮ ከቀረብሽ በኋላ ብዙዎች ላንቺ ያላቸውን አድናቆት እያቀረቡ ይገኛሉ። ባሉ ነገሮች ላይ የተወሰኑ ነጥቦችን እናነሳለን። እስቲ ስለ ልጅነትሽና ስለ ትምህርትሽ አጠቃላይ ስላለው ነገር ስለ ቤተሰብም ሁኔታ ጠቅለል አድርገሽ ንገሪን እስቲ።
እኔ ኮሌጅ አደረኩት አዲስ አበባ ከተማ ውስጥ ደጃችሁ ይሰፈር ነው። ያው ከተወለድኩ ከስምንት ዓመቴ በኋላ ምንነትን ማላውቀው ነገር ነው ቀኝ አይኔን ያጠፋብኛል። ከዛ እንደምንም ኦፕራሲዮን ሆናለሁ። ኦፕራሲዮን ከሆንኩ በኋላ ፊቴ ላይ ከፍተኛ የሆነ እጢ ወጣብኝ። ያንን እጢ መታከም አቅም አልነበረኝም። ያው እጢው እየባሰ ፊቴ ምናምን እያበላሸው በጣም ከፍተኛ ደረጃ ላይ ደረሰ። እንደዛም ሆኖ ግን ያው እኔ ደፋር ነኝ። ሁሉን ነገር ተቋቁሜ ያው ዩኒቨርሲቲ ደርሼ ጨርሻለሁ። ታውቃለህ ኢትዮጵያ ውስጥ ከባድ ነው በጣም። አይደለም ጤነኛ ሆነ ግን ከሚሰጥ ሶሳይቲ ነው ያለው። እኔ ግን ብዙ ነገሮችን አልፌ ነበር እንደዚህ ሆንኩትና ለቤተሰቤ ደግሞ የመጀመሪያ ልጅ ነኝ። ቤተሰቤ ከኔ ብዙ ነገር ይጠብቃል። እኔ ግን ለቤተሰቤ የሚጠብቅልኝን ነገር አላረፍላቸውም። ያው በቃ ብዙ ነገር አስተዋለሁ ግን ምንም አልሆነልኝም። ስለዚህ አጋጣሚ ሳባ ማይኮፕ የሚባል የኦስትሪያ ድርጅት የሕክምናዬን ነገር አስተካክሎልኝ እንድታመሰግንልኝ ይፈልጋለሁ። ግን አሁንም ቢሆን አስናቴ ቆዶ ሽጣን ያስተማረችኝ እሷን መርዳት አልቻልኩም። ከኔ በታች ደግሞ አራት ትንንሽ ልጆች አሉ። እነሱንም መታደግ አልቻልኩም። አሁን በቃ እነሱን ለመታደግ ራሴን አዋርጄ ቆዶ ሸጥነብ የበረሃ በልማት ምክንያት ፈረሰ። እሱ ሲፈርስ በቃ አሁን በታክሲ ተራ ላይ ለረዳቶችና ለሹፌሮች ትንሽ በዳታ ቀቅጂ የሚፈጥሩ ነው።
አይዞሽ በጣም አሳዛኝ ነው። ዩኒቨርሲቲ ቆይታሽ እንዴት ነበር? በምን ሙያ ነው የተማርሽው? ምን ያህል አመት ተምረሻል?
አርባ ምንጭ ዩኒቨርሲቲ የገባሁት 2001 ላይ ነው። በ2003 ነው በቢኤ ዲግሪ የተመረኩት። ከዛም በኋላ ስወጣ በቃ ቤተሰብ የኢትዮጵያ ማህበረሰብ የለመደው ነገር አለ። ልጅ ከተመረቀ በኋላ ስራ ያገኛል፣ ቤተሰቡን ይረዳል። እኔ ግን ከተመረኩ በኋላ ሁሉ ነገር ጨለመብኝ። በቃ አፕላይ በማድረግበት ቦታ ሁሉ ምንም ሊሳካልኝ አልቻለም። በቃ በጣም ተስፋ የሚያስቆርጥ ነገር ነው። ከልጅነት ጀምሮ ሴት እያገለለኝ ነው ያደግኩት፣ ግን በራሴ ጥንካሬ ነው ለዚህ ደረጃ የደረስኩት።
አይዞሽ። በምንድን ነው የተመረቅሽው? በታሪክና በቅርስ ትምህርት ነው ተምረሽ የጨረስሽው?
አዎ፣ በታሪክና ቅርስ።
እንግዲህ ታሪክና ቅርስ ትምህርት በራሱ ብዙ ነገር ነው። እንደ ኢትዮጵያ ላሉ ሀገሮች፣ ብዙ ታሪክና ቅርስ ላላቸው ሀገሮች እንደው ስራ ማግኘት ብዙ አይቸግርም ለማለት ይቻል ነበረ። እንደው ከዛ በቀጥታ ትምህርትሽን ከጨረስሽ በኋላ ከዩኒቨርሲቲ ስራ ማግኘት ስላልቻልሽ ቤተሰቦችሽንም ለመደጎም ወደ ቆሎ መሸጥ የገባሽው በቀጥታ ነው? ከዛ በኋላ
አዎ፣ በቃ ማለት ምንም ማድረግ አልቻልኩም። ያው ይከብዳል፣ ቤተሰብ ተቸግሮ አስተምሮ ከአንተ ደግሞ መልሰ የነሱ ዳ ስትሆን ይከብዳል። ያው በቃ አሪፍ ነበረ፣ ግሮሰሪዎች ብዙ ነበሩ በበረሃ ላይ፣ ለእነሱ ሸጥላቸው ነበር ቆሎ። ገበያም ነበረኝ እግዚአብሔር ይመስገን። ግን አሁን ሰፈሩ በልማት ምክንያት ስለፈረሰ በቃ ምንም መስራት አልቻልኩም። ከዛ በቃ ነገሮችን አጠራውና ድንች መሸጥ ጀመርኩ። አሁንም ያው የሚመች ቦታ ላይ አይደለም ሆኜ እየሰራሁ ያለሁት፣ አስፋልት ዳር ነው። በጣም አስቸጋሪ ነው። ፀሐይ ያስቸግረኛል፣ ዝናብ ያስቸግረኛል፣ ነፋስ ያስቸግረኛል። ግን እነዚህ ሁሉ ነገሮች ችዬ ነው እየሰራሁት ያለሁት።
የቤተሰብሽ ሁኔታ ምን ይመስላል? እናትሽ ወይ በምን እየሰሩ ነው ያላችሁት? አንቺ ብቻ ነሽ ቤተሰብ የምትደጉሚው ወይንስ እንዴት ነው?
እናቴ ቀን ስራ ነበር የምትሰራው። አሁን በቃ እኔ ጭሱ በጣም ከአቅሜ በላይ ስለሆነ ድንሽ ስጠጥ እሷ እኔን እያገዘችኝ ነው። አባቴም ያው አርጅቷል፣ ትልቅ ሰው ነው። በቃ እኔ ደግሞ የመጀመሪያ ልጅ ነኝ። ከኔ በታች አራት ልጆች አሉ።
አንቺ ነሽ ማለት ነው በቃ የምትደጉሚው ማለት ነው? ህጻናቶቹንም ከስር ያሉትንም?
አዎ፣ ልጆቹ መንግስት ትምህርት ቤት ነው የሚማሩት። ያው የሚያስፈልጋቸውን ነገር እኔ ነኝ እንትን ብልላቸው።
ሀና፣ እዚህ በስዊድን እና አካባቢ ያሉ በርካታ ኢትዮጵያውያን አሉ። የተወሰኑትም ይህን ፕሮግራም በቀጥታ ይሰማሉ ብዬ አስባለሁ። እንግዲህ ከዚህ ቀደም በተለያዩ ሁኔታዎች አቅም በፈቀደ መጠን የተለያዩ ነገሮችን ያደርጋሉ እና በዚህ አካባቢ ያለ ሰው ምን እንዲያደርግልሽ ትፈልጊያለሽ? ምን ቢሆንልኝ እንደዚህ ትንሽ እሆናለሁ ብለሽ ታስቢያለሽ?
እኔ አሁን በቃ መስሪያ ቦታ ባገኝ እኔ ችግር የለውም። ራሴን በደንብ እኔና ቤተሰቤን አስተካከላለሁ። በቃ አሁን እኔ ችግሬ ቦታ ነው፣ መስሪያ ቦታ። በቃ መስሪያ ቦታ ባገኝ፣ የሚደግፈኝ የሚረዳኝ ሰው ባገኝ፣ በቃ የተሻለ ነገር ይኖረኛል ብዬ ራሴን አስባለሁ።
በእርግጥ ያው መስሪያ ቦታዎቹን ያው እዚህ ውጭ ያለው ሰው ቦታ በማመቻቸት ብዙም ሊረዳ አይችልም እንደምታውቂው ውጭ ስለሆነ። ይሁንና አንዳንድ ከፋይናንስ ጋር የተያዙ ነገሮችን ቢረዱሽ፣ አንቺም በተሻለ መንገድ አሁን የምትሰሪውን ስራ ሌላ የተሻለ ነገር እስክታገኝ ይሄንኑ ስራ ቢያንስ ጠንከር ባለ መንገድ ለመስራት ይመችሻል ማለት ነው።
በጣም አሁን እግዚአብሔር ይመስገን ቆንጆ ነው። ግን ያው አስፋልት ዳር ስለሆነ አንዳንድ ሰዎች አይመቻቸውም ለመብላት። ያሳ የሚያፈርሰው እኛ ኢትዮጵያን ታውቃለህ፣ አስፋልት እንዴት እንበላ እናስራለን። በዛ ነገር ስላለ ያው የሆነ ቦታ ነገር እንኳን ቢኖረኝ እዛ ጋር በሳይሳቀቁ ዘና ብለው በልተው ተደስተው እንዲሄዱ አጋጣሚዎችን ባገኝ በጣም ደስ ይለኛል።
ስንት ብር ነው የሚሸጠው አንቺ የምትሸጭው ድንች? ደንበኞችሽስ ምን አይነት ሰዎች ናቸው?
ያው ደንበኞቼ የታክሲ ሹፌሮች እና ረዳቶች ናቸው። ከዛም በተጨማሪ ደግሞ የቀን ስራ የሚሰሩ ልጆች አሉ። አልፎ አልፎም ያው በዛ በኩል ታክሲ የሚጠብቅ የታክሲ ተሳፋሪ የሆነ ሰው ያገኛሉ። ድንች የአራት ብርም አለኝ አምስት ብርም አለኝ።
አዳ በጣም እንግዲህ አመሰግናለሁ። እንደው ዛሬ የደወልኩት ለዚህ ጉዳይ ባይሆንም አንቺ በታሪክና ቅርስ ትምህርት ተምረሻል፣ ብዙ ነገር ታውቂያለሽ ማለት ነውና እንደው ግረ መንገዴን በኢትዮጵያ ጥንታዊ ሀገር እንደመሆኗ ብዙ የታሪክና የቅርስ ሀገር ናት። ብዙ ቅርሶችና ታሪኮች የተገቢውን እንክብካቤ ባለማግኘት እየወደሙ እንዳሉም ይነገራል። እንደው ስለ ታሪክና ቅርስ እንደው አንቺ ከእውቀትሽ ምን ትያለሽ? ከመሰነባበታችን በፊት
ማን ስለ ሀገራችን ታሪክና ቅርስ እና እማማ ኢትዮጵያ በጣም ብዙ ታሪካዊና ቅርሳዊ ቦታዎች አሏት። ግን እነዛ ታሪካዊና ቅርሳዎቿን እየጠበቅንላት አይደለም። ጭራሽ በአሁኑ ሰዓት እያፈረስንባት ነው፣ ታሪኳን እያጠፋን ነው ማለት አሉ። እነ ትልልቅ ሀገሮች አሉ ያላቸውን እያደሱ ለተተኪው ትውልዶቻቸው የሚያስተላልፉ፣ እኛ ግን የነበረንን እያጠፋን ለሚመጡ ትውልዶቻችን በነበር እየቀረን ነው። በጣም ያሳዝናል።
ሀና በጣም አመሰግናለሁ። እንግዲህ እዚህ በእኛ አካባቢ ያሉ አድማጮች ይህን ፕሮግራም የተከታተሉ የሚሉት ነገር ካለ አንዳንድ ነገሮችንም መልሼ አንቺን አገኝሻለሁ። እንግዲህ እግዚአብሔር ረጅም እድሜና ጤና እንዲሰጥሽ የተሻለም ስራ እንድታገኝ እንመኛለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አሜን አሜን። እግዚአብሔር ይስጥልኝ። በጣም አመሰግናለሁ።
I'm going to die.
እንደምናፈዳቸዋል አድማጮች የሳምንቱ አበይት ዜና ቀጥሎ ይሰማል። 11 ሰዓት ከ1 ደቂቃ ሆኗል። ዜጎች በረሃብ ምክንያት መሰደዳቸው መቀጠሉ ተነገረ። በኢትዮጵያ የሚታየው ረሃብ መንግስት ለገጽታ ግንባታ በሚል ለመደበቅ ጥረት በማድረግ ላይ ቢሆንም ዜጎች ግን የመንግስትን ከፍተኛ የጸጥታ ቁጥጥር ያለፉ ወደ ተለያዩ ከተሞች በመሰደድ ላይ ናቸው። ከዚህ ቀደም በታሪካቸው ድርቅ ጎብኝቷቸው የማያውቁ ቦታዎች ሳይቀሩ ረሃቡን መቋቋም ተስማቸው እየተሰደዱ ነው። ከአዴት አዲስ አበባ ተሰደው አዲስ አበባ የገቡ ከአዴት ከተማ በመራብ ጎጃም ዞን ውስጥ የምትገኘዋ ይልማና ደንሳ ወረዳዋና ከተማ ስትሆን ወረዳዋ በህል ምርታቸው ከሚታወቁት የአማራ ክልል አካባቢዎች አንዱ ሲሆን ዛሬ ግን አርሶ አደሩ ምርቱ በከፍተኛ ሁኔታ በመቀነሱ እንደርሳቸው ያለ ደሃ ስደተኛ አማራጭ አድርጎ እየወሰደ ነው። መንግስት እንዳይረዳን ከአቅሙ በላይ ሆኖበታል እርዳታውም እዚህ ገባ የሚባል አይደለም የሚሉ አርሶ አደሮች እንደዚህ የከፋ ዘመን እንዳላገጠማቸው ይገልጻሉ። ከሰሜን ወሎ መርሳ አካባቢ የመጡት ሶስት ሴቶች ደግሞ ራቡ ጠንቶባቸው ወደ አዲስ አበባ መሰደዳቸው ይናገራሉ። የህዝባዊ ወያኔ ሓርነት ትግራይ ለቀድሞ ታጋዮቹ ጥሪ ማድረጉን አስታውቀዋል። ህዝባዊ ወያኔ ሓርነት ትግራይ ለነበር ታጋዮቹ ጥሪ ማድረጉ ሲገለጽ ታጋዮቹ ካለፈው መጋቢት 10 ጀምሮ በተጀመረው የህወሓት ማዕከላዊ ኮሚቴ አባል ስብሰባ ላይ እንዲገኙ መጠራታቸው ታውቋል። የቀድሞ የህወሓት መስራችና አባል የነበሩት አቶ አሰገደ ገብረስላሴ ከኢሳት ጋር ባደረጉት ቃለ ምልልስ እንደገለጹት በጭንቀት ውስጥ የሚገኙት የህዝባዊ ወያኔ ሓርነት ትግራይ መሪዎች በውስጣቸው ቀውስና መከፋፈል ሲፈጠር ሜዳ ላይ ጣሏቸው ነበር ታጋዮቹን ሰብስበው መጥራታቸውን ገልጸዋል። ስብሰባው በመላ ትግራይና በአዲስ አበባ እንደሚደረግ አቶ አሰገደ ጨምረው ተናግረዋል። በኦሮሚያ ተከሰተው ህዝባዊ ንቅናቄ ተከትሎ የህወሓት መሪዎች ኦሮሞዎች መጥቶባቸው በማለት ማስፈራራት መጀመራቸውን አቶ አሰገደ ገብረስላሴ ለኢሳት በሰጡ ቃለ ምልልስ ላይ ገልጸዋል። ሆኖም አሁን በኢትዮጵያ ያለው ሁኔታ አድማሱ ያሰፋና በአገሪቱ በአብዛኛው የአገሪቱ ክፍል ተቃውሞ በተለያየ መልክ መከሰቱን የተናገሩት አቶ አሰገደ የኦሮሚያ ፈንድቶ መውጣቱ እንጂ በሁሉም የአገሪቱ አቅጣጫዎች ህዝብ አሁን ያለውን የህወሓት አስተዳደር እየተቃወመ እንደሆነ ተናግረዋል። በተለይም በጎንደር፣ በወሎ፣ በትግራይ፣ በደቡብ ኢትዮጵያ ህዝብ መነሳቱን የተናገሩት አቶ አሰገደ ያልተነሳም ካለ አድፍጧል በማለት ኢትዮጵያ ውስጥ ያለውን ወቅታዊ ሁኔታ አብራርተዋል። በሰሜን ኢትዮጵያ አፈናው ተጠናክሯል። በትግራይና በጎንደር ህዝብ ላይ መጠነ ሰፊ አፈናና ወከባ እየተካሄደ ነው ያሉት አቶ አሰገደ የትግራይና የጎንደር ገበሬ የኦሮሞ ህዝብ እያደረገ ያለውን ህዝባዊ ንቅናቄ ሙሉ በሙሉ ይደግፋል ሲሉ አክለውም ገልጸዋል። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካሜሩን አቶ አንዳርጋቸው ጽጌን በማስመልከት ለኢትዮጵያ መንግስት ሁለት ጊዜ ደብዳቤ መጻፋቸው ተነገረ። በቅርቡ ኢትዮጵያን ይጎበኛሉ ተብለው የሚጠበቁት የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን በአቶ አንዳርጋቸው ጽጌ ዙሪያ ያላቸውን ስጋት በመግለጽ ለኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ሁለት ጊዜ ደብዳቤ መጻፋቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የሀገሪቱ ውጭ ጉዳይ ሚኒስቴር ሲያደርግ የነበረው ጥረት ውጤት አለማምጣቱን ተከትሎ ጠቅላይ ሚኒስትሩ ደብዳቤውን እንደጻፉ ቤዝፊድ ኒውስ የተሰኘ ጋዜጣ አስነብበዋል። የብሪታንያ ውጭ ጉዳይ ሚኒስትር አቶ አንዳርጋቸው ጽጌ ወደ ሀገራቸው የሚመለሱበት ሁኔታ ለማመቻቸት በርካታ ጥረቶችን ሲያደርግ ቢቆይም የተፈለገውን ውጤት ሊያገኝ አለመቻሉን ሪፕሪቭ የተሰኘው የብሪታንያ ድርጅት በድረገጹ አስፍሯል። የጥረቱን አለመሳካት ተከትሎ ጠቅላይ ሚኒስትር ዴቪድ ካሜሩን በአቶ አንዳርጋቸው ጽጌ ጉዳይ ላይ ያላቸውን ስጋት በመግለጽ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ሁለት ጊዜ ደብዳቤ መጻፋቸውን ጋዜጣውን የሀገሪቱ ውጭ ጉዳይ ሚኒስቴር ዋቢ በማድረግ ዘግቧል። የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም አቶ አንዳርጋቸው ጽጌ በኤምባሲ ተወካዮች በቋሚነት እንደሚጎበኙ በተደጋጋሚ ማረጋገጫ ቢሰጡም የተገኘ ውጤት አለመኖሩን ጋዜጣው ከውጭ ጉዳይ ሚኒስትር የተገኘ መረጃ ዋቢ በማድረግ አስነብቧል። የብሪታንያ ውጭ ጉዳይ ሚኒስትርም ያደረገውን ጥረት ውጤት አለማግኘቱን አስመልክቶ ለጠቅላይ ሚኒስትሩ ዴቪድ ካሜሩን ሪፖርት ሲያቀርብ መቆየቱ ታውቋል። በቅርቡ በኢትዮጵያ ጉብኝት የሚያደርጉት ዴቪድ ካሜሩን የአቶ አንዳርጋቸው ጽጌን ጉዳይ በማንሳት ከኢትዮጵያ ባለስልጣናት ጋር ውይይትን ያካሄዳሉ ተብሎ ይጠበቃል። አቶ ኃይለማርያም ደሳለኝ ዓለም አቀፍ ማህበረሰብ አፋጣኝ እርዳታ ድጋፍ እንዲያደርግ ጠየቁ። በኢትዮጵያ እየተባባሰ የመጣውን የድርቅ አደጋ ተከትሎ የአገሪቱ ባለስልጣናት የዓለም አቀፍ ማህበረሰብ አፋጣኝ ድጋፍ እንዲያደርግ ጥያቄ ማቅረባቸውን አሶሺየትድ ፕሬስ ዘግቧል። በድርቁ አደጋ ዙሪያ ከዜና አውታሩ ጋር ቃለ ምልልስ ያደረጉ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በዓለም ዙሪያ ሌሎች ቀውሶች ቢኖሩም ሀገራቸውን በምንም መልኩ ችላ መባል እንደሌለበት ገልጸዋል። በሀገሪቱ ያሉ ከ10 ሚሊዮን በላይ ተረጂዎች በቂ እርዳታን እያገኙ እንዳልሆነ ያስታወቁ ጠቅላይ ሚኒስትሩ በተለይ የተባበሩ መንግስታት የህጻናት መርጃ ድርጅት ዩኒሴፍ ድጋፉን እንዲያጠናክር ጠይቀዋል። የህጻናት መርጃ ድርጅቱና ሌሎች ዓለም አቀፍ ተቋማትም ወደ 500,000 የሚጠጉ ህጻናት በከፋይ ምግብ እጥረት፣ የአካልና የጤንነት ጉዳት ደርሶባቸው እንደሚገኝ ሲያሳስቡ መቆየታቸው ይታወሳል። ህጻናቱን የመታደጉ ሂደት አፋጣኝ ርብርብ ካልተደረገበት በአገሪቱ አስከፊ አደጋ ሊደርስ እንደሚችልም እነዚሁ የእርዳታ ተቋማት በማሰባሰብ ላይ ሲሆኑ፣ ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ የህጻናት መርጃ ድርጅት ድጋፉን እንዲያጠናክር መጠየቃቸውን አሶሺየትድ ፕሬስ በዘገባው አመልክቷል። ከ10 ሚሊዮን የሚበልጡና ለአስቸኳይ ምግብ እርዳታ የተጋለጡ ሰዎች ከ3 ሳምንት በኋላ የሚቀርብላቸው የምግብ ድጋፍ እንደማይኖርም የተባበሩት መንግስታት ኤጀንሲዎች በመግለጽ ላይ ናቸው። እነዚሁ ተቋማት ሲሰጥ የቆየውን ማሳሰቢያ ተከትሎም ጠቅላይ ሚኒስትሩ የዓለም አቀፍ ማህበረሰቡን እጁ እንዲዘረጋ አሳስበዋል። በቅርቡ የመንግስት ቃል አቀባይ የሆኑት አቶ ጌታቸው ረዳ ሀገሪቱ በቂ ምግብ ክምችት አላት በማለት ዓለም አቀፍ የእርዳታ ተቋማት ሲሰጡ የነበረውን ማሳሰቢያ ውድቅ ማድረጋቸው ይታወሳል። ባለፈው ረቡዕ ከብሉምበርግ ቴሌቪዥን ፕሮግራም ጋር ቃለ ምልልስ ያደረጉትን የጠቅላይ ሚኒስትሩ አማካሪ አቶ አርከበ ቁቤ በበኩላቸው የምግብ ሰብል ምርት ራሷን እንደቻለችና 95 ሚሊዮን የሚሆነው የሀገሪቱ ዜጋ እዚሁ ተጠቃሚ እንደሆነ መግለጻቸው መዘገቡ ይታወሳል። ይሁንና በሀገሪቱ ተከስቶ ያለው የድርቅ አደጋ ወደ ረሃብ ሊለወጥ ይችላል የሚል ስጋት ማሳደሩን እየተነገረ ነው። የተባበሩት መንግስታት ድርጅት በኦሮሚያ ክልል የተፈጸመ ባለው የሰብአዊ መብት ጥሰት እርምጃ እንዲወሰድ ጠየቀ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኢትዮጵያ ኦሮሚያ ክልል የተፈጸመ ባለው የሰብአዊ መብት ጥሰቶች ዙሪያ እርምጃ እንዲወሰድ ሂዩማን ራይትስ ዎች ማክሰኞ ጥያቄውን አቅርቧል። ምክር ቤቱ በክልሉ የተፈጸመ ባለው የሰብአዊ መብት ጥሰት ዙሪያ ስጋቱን ይፋ እንዲያደርግ የጠየቀው ሂዩማን ራይትስ ዎች ምክር ቤቱ የኢትዮጵያ መንግስት ከሚወስደው የኃይል እርምጃ እንዲቆጠብ ግፊት እንዲያደርግ አሳስቧል። ተቃውሞን ተከትሎ ለእስር የተዳረጉ ሰዎች በአስቸኳይ እንዲፈቱ የተባበሩት መንግስታት መንግስታት የሰብአዊ መብቶች ምክር ቤት ለኢትዮጵያ መንግስት ጥያቄ ማቅረብ እንዳለበትም የሰብአዊ መብት ተሟጋች ድርጅቱ ባቀረበው ጥያቄ አመልክቷል። የተለያዩ አካላትን ያካተተ ገለልተኛ አጣሪ ቡድን ተቋቁሞ በኦሮሚያ ክልል የተፈጸሙ ግድያዎችና ሰብአዊ መብት ጥሰቶችን መመርመር እንዳለበትም ሂውማን ራይትስ ዎች አክሎ ጠይቋል። በኢትዮጵያ በስድስት ክልሎች ተከስቶ ያለውን የድርቅ አደጋ ረሃብን ያስከትላል የሚል ስጋት ማሳደሩና ችግሩ በቂ ዓለም አቀፍ የመገናኛ ብዙሃን ስፋት አለማግኘቱ እንዳሳሰበው የዓለም አቀፉ ካቶሊክ ጥምረት አስታውቋል። በወቅታዊ ኢትዮጵያ የድርቅ ዙሪያ ሪፖርትን ያቀረበው ይህ የእርዳታ ተቋም የድርቁ አደጋ የተባባሰ በመሄድ ላይ ቢሆንም በቂ መገናኛ ብዙሃን ሽፋን ሊያገኝ አለመቻሉ ተጠቅሷል። የሳምንቱ አበይት ዜናዎች በዚህ ተጠቃለዋል።
በስዊድን የኢትዮጵያን ማህበረሰብ ለሁለተኛ ጊዜ ያዘጋጀውን የመዝናኛ ፕሮግራም እንድትታደሙ ይጋብዛችኋል። የፕሮግራሙ ዓላማ ለረጅም ዓመታት ከሌሎች ሀገር ማህበረሰብ በተለየ መልኩ እኛ ኢትዮጵያውያን ያለመሰብሰቢያ ማዕከል መቆየታችንን ታሪክ ለማድረግ ታስቦ የተዘጋጀ የመዝናኛ ፕሮግራም ነው። በእለቱም ወደፊት ለምንከራየው የመሰብሰቢያ ማዕከል ኪራይ እንዲያግዝ ታስቦ የተዘጋጀው የማክቡክ ወይም አፕል ላፕቶፕ የሚያስገኘው ተንቦላጣ በይፋ ይወጣል። እንዲሁም የተለያዩ የስነ ጽሑፍ ዝግጅቶችና የመዝናኛ ሙዚቃ ተዘጋጅቶሎታል። የተንቦላ ትኬቱን ከወዲሁ በመግዛት ማህበረሰቡን ረድተው እድሎን ይሞክሩ። የአንድ ተንቦላ ዋጋ 500 ክሮነር ብቻ። ልብ ይበሉ፣ ተንቦላውን አልገዙም ማለት በዝግጅቱ ላይ መገኘት አይችሉም ማለት አይደለም። በዝግጅቱ ላይ ለመገኘት የመግቢያ ዋጋ 100 ክሮነር ምግብን ጨምሮ።
ብዙ አገሮች የራሳቸው ዝግጅት ሊገዙበት ማከላላቸው መገናኛ ቦታ በፈለጉ በዛት መጣ ሲከፋቸው ደስ ሲላቸው መጣው ሀዘናቸውን ደስታቸውን ሊገልጹበት ቦታ አላቸው።
ቀን ቅዳሜ ማርች 26 2016 ቦታ አልቢ ቬገን 7 ከቱነል ባና ወርደው ወደ አልቢ ሴንትሩም ሲሄዱ በስተግራ በኩል የሚያሳጥፈው መንገድ ላይ የመጀመሪያው ህንጻ ሰዓት ከ14 ሰዓት እስከ 22 ሰዓት። ተጨማሪ መረጃ ወይም ቶምቦላ መግዛት ለምትፈልጉ እነዚህን ቁጥሮች መጠቀም ትችላላችሁ። 0709543124 ወይም 0729649681 ደውለው መጠየቅ ይችላሉ።
አድማጮቻችን ፕሮግራማችን እንደቀጠለ ነው። ቀደም ባቀረብነው ቃለ ምልልስ ዙሪያ በርካቶች ይደውላችሁ የተሰማችሁን ገልጻችኋል። በሬዲዮውማ በራሳችሁ በኩል የተለያዩ እርዳታዎች ማድረግ እንደምትፈልጉ ገልጻችኋል። ወደ መጨረሻ ላይ ሰብሰብ አድርገን እንናገር ይሆናል። አሁን ተመስገን ያዘው አንድ ጽሑፍ አለ፣ እሱን እናቀርብና ደግሞ ቀጣይ ፕሮግራም ይቀርባል። አሁን ወደ ተመስገን ፕሮግራም ቀጥታ እንሄዳለን።
ግልጽ ደብዳቤ ለመቀሌ ዩኒቨርሲቲ ፕሬዝዳንት ይድረስ ለዶክተር ክንደያ ገብረ ህይወት። ለጤናው እንደምን አሉ? ክብሩነቱ በአካል ታይተን አናውቅም። ከስሞና ከስራው ድርሻ ውጪ ስለርሶ ምንም የማውቀው ነገር የለኝም። ነገር ግን ወቀሳ ለማቅረብ ይህንን ደብዳቤ ጽፍሎ እርሶን ባለማወቄ ምክንያት ስለተሰረቼ ከአቅሞና ጥሩነቱ ውጪ የሆነ አስቀያሚ ነገር ከጽሑፌ ቢወጣ በቅድሚያ ይቅርታ ጠይቃለሁ። እርስዎ በሚያስተዳድሩት የመቀሌ ዩኒቨርሲቲ ቅጥር ግቢ ውስጥ ስለሚገኘው አንድ ታሪካዊ ቦታ ላስተዋውቀው ነው። እርስዎ አጥሩን ለማሳጠር የወጣውን ወጪና የግቢውን ስፋት በካሬ ሜትር ማውቀውን እንጂ ውስጡ ስላለው እንቁ ታሪክ እንደማያውቁ ተጠራጥራለሁ። ስለዚህም በእርግጠኝነትና በድፍረት ታሪኩን ላስተዋውቀው ድጃለሁ። ምክንያቱ ደግሞ ታላቁን ታሪክ የሚያውቁ ቢሆን ኖሮ የቦታውን አያያዝ ያሳምሩት ነበርና ነው። እንደ ኢየሱስ በተለያዩ የታሪክ ጻፊያን ዘንድ ከአድዋ ድል ጋር ስሙ በደማቅ ሁኔታ የሚነሳው መቀሌ የእንደ ኢየሱስ ምሽግ ነው። ወራሪው ጣሊያን መንግስት በ1888 ዓመተ ምህረት ለአመታት ሲቆምጥባት የኖረችውን ኢትዮጵያ በወረረበት ወቅት ሰሜናዊውን የኢትዮጵያ በቅኝ ግዛቱ ውስጥ እያደረገ ወደ ታች በመግፋት እስከ አሸንጌ ሐይቅ ድረስ ግዛቱን አሰፋ። ይህንን ወረራ በመመከት ህዝባቸው አንድ ሆኖ እንዲሰለፍ ከፍተኛ ተጋድሎ ሲያደርጉ በነበሩት ብልሁ መሪ ዳግማዊ አጼ ምኒልክ አማካኝነት መላው የኢትዮጵያ ህዝብ ከሁሉም አቅጣጫ በጀግኖች የጦር አበጋዞቹ እየተመራ ጉዞውን ለሰሜን ኢትዮጵያ አደረገ። በዚህ ጊዜ ታዲያ ይህንን ታላቅ ኃይል ወራሪው የጣሊያን መንግስት ለመመከት ይቻለው ዘንድ ከመቀሌ 80 ኪሎ ሜትር ርቀት ላይ በሚገኘው የአምባላ አላጌ ተራራ ላይ መሽጎ የሰራዊቱን መንገድ ዘጋ። በራስ መኮንን የሚመራው ቀዳሚ ጦር ቦታውም ለማሰገድ ከፍተኛ የሆነ ድርድር ስራ ቢከውንም በማጆር ቶሶሊ የሚመራው የጣሊያን ኃይል ቦታውን አለቅም በማለት አሻፈረኝ አለ። የኢትዮጵያ ወገን ከነበሩ የጦር መሪዎች መሃል ፊታውራሪ ገበየውና ቀኝ አዝማች ተፈሰ ከመሪዎቻቸው ፍቃድ ሳያገኙ ጦርነቱን በነደይት አስጀመሩ። በተጀመረው ድንገተኛ ውጊያ የጣሊያን ጦር ፍርክስክሱ ሲወጣ የጦሩ መሪም ማጆር ቶዜሊ በቦታው ላይ ህይወቱ አጥቷል። ጦርነቱ ያለ ፈቃድ የተጀመረ ቢሆንም ድል ለኢትዮጵያውያኑ ጀግኖች አያቶቻችን ሆነ። በውጊያው የተረፈው የጠላት ጦር እግሬ አውጪኝ ብሎ በመፈርጠጥ የመቀሌው እንደ ኢየሱስ ምሽግ ውስጥ ሰፈረ። ዳግማዊ አጼ ምኒልክ ገና መንገድ ላይ የነበሩ በመሆኑ መቀሌ እንደ ኢየሱስ የደረሱት ራስ መኮንን ጦርነቱን ያለ ንጉሱ ፈቃድ ላለማስጀመር ፔትሮ ፊልተር በተባለው ሰው አማካኝነት እየተደራደሩ ምሽጉን በርቀት ይጠብቁ ጀመር። የጣሊያን መንግስትም በአንድ በኩል የሚታረቅ በመምሰል እየተደራደረ በሌላ በኩል ደግሞ መሰበር የማይችል ጠንካራ ምሽግ ገነባ። በዚህ ጊዜ ንጉሰ ነገስቱ ደርሰው ምሽጉን ሲያስተውሉ ከፍተኛ ዋጋ የሚያስከፍል ሆኖ አገኙት። ይህንንም ግንብ ለማስፈረስ በራስ አሉላ ድጋፍ ሰጪነት የራስ መኮንን ጦር ግዳጅ ተጣለበት። በዚህ ቦታ ላይ በተጀመረው ውጊያ በሺዎች የሚቆጠሩ ኢትዮጵያውያን ጀግኖች እንደቅጠል ረገፉ። ጣሊያንን ከግንቡ መሃል ንጥሎ ለማውጣት የተከፈለው እልህ ጨራሽ ትግል በስኬት ሊጠናቀቅ አልቻለም። የራስ መኮንን ግጭት ራሳቸውም ጭምር ሰዓት ውስጥ እስከመማገድ ስሜት ውስጥ ቢያስገባቸውም በራስ አሉላ ተቆጪነት ሊተርፉ መቻላቸው በታሪክ ተመዝግቦ ይገኛል። ይህ ሁሉ የደም ዋጋ የተከፈለበት የመቀሌ እንደ ኢየሱስ ምሽግ በእቴጌ ጣይቱ ሐሳብ አመንጭነት ጣሊያን ውሃ የቀደም የሚጠቀምበትን የምንጭ ውሃ ተቆጣጥሮ በመያዝ ከምሽጉ በግድ እናውጣው በሚል ምክር ተመከረ። በዚህ አማካኝነት በሶስት አዛዦች የሚመራው 900 ወታደር ውሃውን እየተታኮሰ ለ15 ቀናት ያህል ጣሊያን ድርሽ እንዳይልበት ተበቀ። በመድፍ ተኳሽነት ስመጥር የሆኑን ሊቀመኳስ የኋላው ራስ አባተ ባያሌው በጅሩንድ የኋላው ደጃዝማች ባልቻ ሳፎ ከእቴጌ ጣይቱ በአዛዥ ዛማኔል በደረሳቸው መልእክት ምንጩን እንቅልፍ አጥተው ሲያስጠብቁ ውለው አደሩ። በሌላ በኩል ደግሞ በጠንካራ ምሽጉ ዙሪያ የተረፈረፉትን ኢትዮጵያውያን ለመቅበር የተኩስ አቁም ድርድር ከጣሊያን ጋር ቢደረግም በምትኩ ውሃውን ካለቀቃቸው አናስቀብርም በማለት ምሽጉ ዙሪያ የወደቁ በሺዎች የሚቆጠሩ ኢትዮጵያውያን ሬሳ እየተነባበረ በስብሶ ቀረ። የሆነው ሆኖ ጣሊያን ከአቅሙ በላይ በሆነው የውሃ ጥም ሳቢያ ምሽጉን ለመልቀቅ ተገደደ። በራስ መኮንን ዋስትና ከምሽጉ ወጥቶ ወደ አዲግራት ተሰናበተ። በዚህ ምክንያት መሬታችንን እያስለቀቁ አንድ ቦታ ላይ እንዲጠራቀምና በአንድ ጊዜ ጦርነት እንዲገጥም በዳግማዊ አጼ ምኒልክ መሪነት የተደረጉ ጣሊያኖች የካቲት 23 ቀን 6 ሰዓት በፈጀ ውጊያ ሙሉ ለሙሉ ተደመሰሱ። ኢትዮጵያ በአፍሪካ ብቸኛ የሚያደርጋት ነጻነቷን ለዓለም አወጀች። ሌሎች ቅኝ የተገዙ የአፍሪካ ሀገራትም የኢትዮጵያን ተምሳሌት በማድረግ ከባርነት ቀንበር ወጡ። ይህ ሁሉ ታሪክ ሲሰራ በመቀሌ እንደ ኢየሱስ የረገፉ አያቶቻችን እዚያው በመቱበት ቦታ ላይ አስከሬናቸው ተከምሮ አፈር ለበሰ። ቦታው ራሱ ቤተክርስቲያኑ በመሆኑ አፈር ብቻ በማልበስ ለጀግኖቹ አሸኛኘት ተደረገላቸው። ክቡርነቱ ይህንን መሰል ታሪክ የተፈጸመበት ቦታ ለማየት ጉዞ አድዋ ባዘጋጀው ከአዲስ አበባ አድዋ የሚዘልቅ የእግር ጉዞ አማካኝነት ላለፉት 3 ዓመታት መቀሌ እንደ ኢየሱስ ምሽግን ጎብኝቻለሁ። በ3ቱም ዓመታት የዩኒቨርሲቲው ግቢ አልፈን ለመግባት ባለመከልከላችን ከልብ እናመሰግናለን። በመጀመሪያ ዓመት ላይ የገረመንን ነገር ቦታው ግቢው ውስጥ ባሉ መምህራንና ተማሪዎች እና አስተዳደር ምንነቱ አለመታወቁ ነበር። የዛሬ አመት ደግሞ ሌላ አስደንጋጭ ነገር ለማየት ተገደድን። ይህም 40ኛውን የትግል አመታት ለማክበር በዚህ ከፍታ ቦታ ላይ ከመቀሌ ከተማ የትኛውንም ቦታ ለማየት የሚችል 40 ቁጥርና የቀድሞ መሪ አቶ መለስ ምስል ያዘ ግዙፍ ምልክት እዚህ ቦታ ላይ ተተከለ። ምንም እንኳን ይህንን ምስል ለመትከል መቀሌ የሚገኘው ወሳኝ ቦታ ከሁሉ ማቅጣጫ ሊታይ የሚችል ተራራማ መሬት እንደ ኢየሱስ ቢሆንም መተከሉ የቦታውን ታሪክ የሚበርዝ ከመሆኑም በላይ ከፍተኛ ጥፋት ሊባል የሚችለውን ይህንን ግዙፍ ምስል በቦታው ላይ ለማስቀመጥ ላይ ድረስ ተሽከርካሪ ለማስወጣት የሚችል መንገድ ለመጥረግ በግሬደር መታረሱ ነው። የዛሬ አመት እኛ እዚያ በደረስንበት ወቅት ከቦታው መታረስ በተጨማሪ በየቦታው የሰው አጽም ውድቆን በማየታችን ሁላችንም አምርረን አለቀስን። ጭፈራ ብዙ በነበረበት ሰዓት ሰሚ ማግኘት ባይቻልም የማይቻል ቢሆንም በወቅቱ ለነበሩ የመንግስት ታላላቅ ሰዎች ሁኔታውን አሳወቅን። ታሪኩን ጠንቅቀው የሚያውቁት የአካባቢው ሰዎች በየቦታው የወዳደቁትን ክብሩን የሰው አጽም ምንነት ሲጠይቅ እርግጠኛ ባለመሆን ድርግ የረሸናቸው ይሆናሉ ከሚል በቀር የተቀራረበ መልስ ሊሰጥን የሚችል ሰው አልነበረም። ይህንን እስካሁን በማንኛውም መንገድ ለህዝባችን ሳልገልጽ የቆየሁት በዚህ አመት ለውጥ ሊኖር ይችላል የሚል እምነት ይዤ ጉዳዩም የተለየ መልእክት እንዳይዝ በማሰብ ነበር። ነገር ግን ዘንድሮም ቢሆን እዚሁ ቦታ ላይ ተመልሰን ብንመጣም በየጥጋጥጉ በርካታ የሰው አጽም ወድቆ ተመለከትን። ከአንድ አመት በላይም አጽሞቹን በክብር አለባብሶ ለማሳረፍ የተደረገ ነገር ባለመኖሩ አዘነን። የታላላቆቹ አባቶቻችን ገድል ሳይነገር ቀርቶ ጭራሽ የተከበረ አጽማቸው በየመዳው ተጣለ። ክብሩነቱ የትምህርት ተቋማት ይህን መሰል ታሪካዊ ቅርሶች የምርምር ማዕከላት በማድረግ እንደማይጠቀሙባቸው ለማወቅ ትምህርት ቤቶቻችን የሚታወጧቸው ተማሪዎች ሞራል ማየት በቂ ነው። ሀገሩን የሚወድ ታሪኩን የሚጠብቅ ትውልድ እየጠፋ ሳንቲም አባራሪ ትውልድ እየተፈጠረ መሆኑ በዩኒቨርሲቲው አጥር ግቢ ውስጥ የተከሰተውን ይህንን ታላቅ የታሪክ ኪሳራ ማየት በቂ ነው። መማር ማለት ምን ማለት ነው? መማር ማለት ይህ ከሆነ ከትምህርት በላይ የሀገራችን ጥላት የለም። በተማሩ ሰዎች ላይ የዚህ አይነት ችግር በጥልቀት የሚስተዋለው የሚማሩት ነገር ምንነት ነው ብዬ በግሌ አምናለሁ። ሀገር ማለት ሰው ነው። ሀገር ማለት ሀገር መሬትን አያጠቃልልም ለሚለው መንግስታችን ሀገር ማለት ሰው ነው ለሚለው መሩ ተቃርኖ የሚያሳይ ኪሳራ ነው። ሀገር ማለት ሰው ብቻ አይደለም ያሉ አያቶቻችን እዚህ ቦታ ላይ ለሀገር ዳር ድንበር ሲሉ ዋጋ ከፈሉ። እነሱ ግን ሰዎች ናቸው። ሀገር ማለት ሰው ነው የሚለው የዘመናችን ሐሳቤ ግን ለመሬታችን የሞቱትን ሰዎች አስክሬን በየቦታው ይበትናል። ሀገር ማለት ሰው ከሆነ ሰዎች ሞቶም ሰዎች ናቸው እንጂ ወደ ሌላ ፍጥረት አይቀየሩም። በግሌም የማምነው ለዚህ ሁሉ ተጠያቂ የርሶ ተቋም የመቀሌ ዩኒቨርሲቲ ነው። በቅጥር ግቢው የሚገኘውን ታሪካዊ ቅርስ አውቀውምና ትምህርት ቤቱን የእውቀት መካል ለማድረግ ለታሪካችን ክብር ይሰጥ። እግዚአብሔር ፈቅዶ በአመቱ ስንገናኝ የአያቶቻችን አጽም በክብር አርፎ ቦታው በማረ ሁኔታ ተይዞ ለጎብኚ ምቹ ሆኖ እንደሚጠብቀን ተስፋ አለኝ። አክባሪው ያሬድ ሹመቴ ተጻፈ በመቀሌ ከተማ የካቲት 11 2008 ዓመተ ምህረት።
አድማጮች በመከታተል ላይ ያላችሁት ከዚህ ከስዊድን ስቶክሆልም የሚሰራጨው የኢትዮጵያ ድምጽ ሬዲዮ ነው። አንድ ሌላ ቃለ ምልልስ ነበር እንግዲህ ለጊዜው አልተሳካልንም በቀጣይ ሳምንታት እናቀርባለን። እና ሀናና ተመስገን ቅድም ብዙ ሰዎች ብዙ አድማጮች እየደወሉ ነው ቅድም ከዜና በፊት ባሰራጨ ነው የቃለ ምልልስ ፕሮግራም ላይ በሀና ይመለከታል ሀናዋሽን ብዙዎች ስሜታቸው ዙይ ተጎዳ ይመስላልና ሁሉም እንደየሚችለው ቃል እየገባ ያሉም አሉ። ራሳቸው መርዳት የሚፈልጉ ስልክ ቁጥር እየወሰዱ ያሉ አሉና ምንድነው የሚሉት አስተያየታቸው ምንድነውና?
አሁን እንግዲህ ብዙ አድማጮቻችን ደውለዋል በቀጥታ ስልክ መስመሮቻችን እና እንረዳለን በምን አይነት መልኩ ነው ልንረዳት የምንችለው ወይስ ቀጥታ ነው ሷን አግኝተን ልናወራት የምንችለው ወይስ እዚህ እንደ ኮሚቴ ያለ ነገር ለሷ አጠቃላይ ተሰብስቦ ለሷ የሚደርስበትን ሁኔታ እንዴት አድርጋችሁ ነው ያመቻቻችሁት የሚሉ ብዙ አስተያየቶችን ሰጣውን ነበር።
እንግዲህ እኛ ማለት እስካሁን ምንም እንትን ያለው ነገር የለም ግን አሁን እኛም በዚሁ በሬዲዮ አለን እንደገለሰ እናሰባስብበት መንገድ ይኖራል ከኛ ጋር መሰባሰብ የሚፈልግ መደወልና መመዝገብ ይችላል። ካልሆነም አይ በግሌ መርዳት ፈልጋለሁ ሚል ስልክ ቁጥሩ አንደ በኋላ እንገልጻለን። በቀጥታ ደውሎ የሚቻለው ነገር ማድረግ ጥሩ ይሆናል። ህሊናም የዜግነትን ግዴታ ይሆናል ማለት ነው። ይሄንን ለማንሳት ነው ብዙ ሰዎች እየደወሉ ስለሆነ። እንግዲህ ፕሮግራማችን እንዳልኩት ኢንተርቪው ነበረን። እሱ ለአሁን አልተሳካም። በሱ ምትክ አሁን አንድ ግጥም እንሰማለን። ይሄን ግጥም ያቀረቡት ፕሮፌሰር አዱኛ ይባላሉ። አዱኛ ወርቁ ይባላሉ። በጣም ተወዳጅ ግጥሞችን ያቀርባሉ። በራሳቸው ነው ግጥሙን የጻፉት። ራሳቸው ናቸው በራሳቸው ድምጽ ያቀርቡታል። በተለያዩ አርስቶች ላይ የተለያዩ ግጥሞችን አቀርበዋል። ረጅም ጊዜ በውጭ ኖረዋልና ደስ ይላል። ምንም በቀጥም ጠጅ ነኝ የሚል ግጥም ከሰሞኑ የተሰራጨ አለ። እሱን አድምጠን እንመለሳለን።
ብንቀጥንም ጠጅ ነን እንደ ጥቁር አባይ ቢሄድ የማያልቅ የሰላሌን ሜዳ በጣም የሚያስንቅ እንደ ጣና ባህር ታሪካችን ጥልቅ እንደ ደጀን ጋራ ልባችን ትልቅ መሆኑን ረስተው ወይ ባለማወቅ ሳያውቁን ሳይጠይቁን ሊቃውንት መስለው የዕለት ችግራችን በጋዜጣ አንብበው ዙረው ሲያሽሟጥጡን ድንገት አየኋቸው ኢትዮጵያ ደሃ ናት ሲሉ ሰማኋቸው ሰው በእንጀራ ብቻ የሚኖር መስሏቸው እኛን አሙን እንጂ ዝም ብለው በከንቱ የነሱን አዙረው ሳይመለከቱ መቼ ጠፍቶ ያውቃል ችግር በየቤቱ ባንዱ ሲሞላለት ባንዱ እየጎደለ ሳይስቅ ሳያለቅስ የሚኖር ማን አለ? እኛም እንደነሱ ብናሽሟጥጣቸው ስንት ጉድ ገመና ባወጣንባቸው እንደ እህል እንደ ውሃ ሰው እየራበው ከነሱ ስንቱ ነው የሚቸገረው ሲወዱ ሲጠሉ የማይታወቁ ካንጀታቸው ሳይሆን ካንገት የሚስቁ የቀረቡ መስለው ቶሎ የሚርቁ ጭልፊት ስትበራይቶ እንደፈራ ዶሮ ሁሉም በየቤቱ ተቀብሮ ዱለት ቅመሱ አይል ቡና አብረን እንጠጣ ሰላም ማለት አያውቅ ሲገባ ሲወጣ ብር እያሳደደ እንደ ዱር አጋዘን ተቸገረ ብሎ ለሰው ሆዱ አያዝን ሰው ተጣላ ብሎ የማይጨነቅ አንተም ተው አንቺም ተይ ማለት የማያውቅ አንዱ ሲደበደብ በጩቤ ሲወጋ መስኮቱን ከፍቶ አይቶ መልሶም ይዘጋ አብልቶ አጠጥቶ ተንከባክቦ አልብሶ ያሳደገ ወላጅ የማይጦር መልሶ እንዲህ እያረጉ አውቀውም ሳያውቁ እኛን ሊያሽሟጥጡን አይችሉም ሊስቁ እኛን አሙን እንጂ ዝም ብለው በከንቱ የነሱን አዙረው ሳይመለከቱ መቼ ጠፍቶ ያውቃል ችግር በየቤቱ አንዱን ሲያነቅፈው አንዱ አይዞህ እያለ አንዱ ተስፋ ሲቆርጥ አንዱ እያባበለ አንዱ ሲቸግረው አንዱ እያበደረ አንደኛው ሲያጠፋ አንዱ እየመከረ አበሻ እንደዚህ ነው እስካሁን የኖረ ከጥንት የወረስነው ከአባቶቻችን ወኔያችን ልባችን ሰው እንዲያውቅልን እንደ አባቶቻችን አሞተ ኮስታራ እንደ እናቶቻችን መንፈሰ ጠንካራ ሰው የምናከብር ግን የማንፈራ ለሰው ቅን አሳቢ ቅን የምንሰራ የምንተባበር እንሁን አደራ አሽሟጣጭ ያሽሟጥጥ ይሄድ በጅማቱ በሀብታ ይለካም የሰው ሰውነቱ ባንዱ ሲሞላለት ባንዱ እየጎደለ ሳይስቅ ሳያለቅስ የሚኖር ማን አለ? የሰራ ያገኛል የጣረ የጋረ የተማረም ያውቃል የተመራመረ ወኔ የሌለው ግን መንፈሰ ደካማ በሰራው ባልሰራው ሲሰደብ ሲታማ ክብሩ ሲነካበት መብቱን ሲቀማ አይቶ እንዳላየ ሰው ጆሮ እንዳልሰማ እንደ በጋ አንገቱን ሁልጊዜ አጎንብሶ ተንቆ ይኖራል ጆሮ ዳባ ለብሶ ስማኝ በጽሞና ወገን የልንገርህ የኑሮ ጎዳና ከፍ ዝቅ ሲያደርግህ በፍጹም አትፈር እንዲህ አሉኝ ብለህ ከተማርክ ከሰራህ ጽኑ መንፈስ ካለህ ዛሬ ብትወድቅ ነገ ትነሳለህ ታሪክህን አትርሳ ብትቀጥንም ጠጅ ነህ ከነተረቱ እንኳን ከሀብት ከሲሳይ ከስብ ስም ይሸታል ይባል የለም ወይ ዘመን ሲለዋወጥ ጊዜ ሲቀያየር በእኛ አልተጀመረም መከፋት መቸገር በአንዱ ሲሞላለት በአንዱ እየጎደለ ሳይስቅ ሳያለቅስ የሚኖር ማን አለ? አይዞህ ተስፋ አትቁረጥ። ቀን ያልፋል ግድ የለም። ወድቆ መቅረት እንጂ መውደቅ ኖር አይደለም። ጊዜ ያመጣውን ጊዜ እስኪመልሰው በግፍ የሞተውን ታሪክ እስኪክሰው አደራ ወገኔ አደራ ያገር ሰው የድሮ ወኒህን እንዳትቀለብሰው። ያልሰለጠነ አገር ድሃ ህዝብ እያሉ በየአደባባዩ ለሚሰድቡ ሁሉ የወደቀ መስሎ የተንገዳገደ አበሻ ቀጥ ይላል ድሮ እንደለመደ ብለህ ንገራቸው ባንተ ለሚስቁ አሞተ ኮስታራ መሆንክን እንዲያውቁ መንፈሰ ጠንካራ መሆንክን እንዲያውቁ። ስማኝ እንደገና ወገኔ ልንገርህ የኑሮ ጎዳና ከፍ ዝቅ ሲያደርግህ በፍጹም አትፈር እንዲህ አሉኝ ብለህ ከሰራህ ከተማርህ ጽኑ መንፈስ ካለህ ዛሬ ብትወድቅ ነገ ትነሳለህ። ታሪክህን አትርሳ ብትቀጥንም ጠጅ ነው።
I'm gonna make it. ክላንድ አደራ ከክፉ ተበቀልኝ ብዬ
አርባጆቻችን ፕሮግራማችን እንደቀጠለ ነው። እንግዲህ ጥቂት 10 ደቂቃዎች ያህል ይቀራሉ ፕሮግራማችን ሊጠናቀቅ። ከዛ ቀደም ብለን ቅድም ማስተዋቂያዎችን አሰምተናል። የኢትዮጵያ ኮሚኒቲ ማስተዋቂያ አሰምተናል። የኢትዮጵያ ኮሚኒቲ ሁለተኛ ዙር ይመስለኛል በቅርቡ የመዝናኛ ፕሮግራም አሁን ለፊታችን
ቅዳሜ
26 ማርች 26 አዘጋጅቷል። ሁሉም ኢትዮጵያውያን በእለቱ እንዲገኝ ተጋብዟል። እንግዲህ የኢትዮጵያ ኮሚኒቲ ካለፈው ጊዜ ጀምሮ ተለያዩ ስራዎችን እያከናወነ የቆየ ነው። እንግዲህ ኮሚኒቲ አስፈላጊነት ብዙ የተባለ ስለሆነ እሱን መደጋገብ አያስፈልግም። በተለይ አሁን ቢያንስ አንድ ራሳችን የሆነ ሎካል ላይ ያስፈልገናል ኢትዮጵያን የሚገናኝበት የሚለውን ነገር ለማሳካት የተለያዩ ርብርቦች እየተደረገ ነው። ስለዚህ ያንን ለማገዝና ለመርዳት እንዲሁም ራስንም ለማዝናናት በእለቱ እንዲገኙ
ሁሉም ኢትዮጵያ ተጋብዟል።
ሁሉም ኢትዮጵያ ተጋብዟል። በእለቱም እጣ ይወጣል።
አይተላይቃውቻል
ማክቡክ ተባለ መሰለኝና እሱም እጣ ይወጣል።
ሌሎችም አሉ መሰለኝ።
ባንድ ድንጋይ ምናምን ወፋድ ይባላል።
እስካሁን ድረስ ቶምቦላው አላለቀም።
ያው ቶምቦላውንም ያልገዙ ሰዎች
ቶምቦላውን በመግዛት የእጣው ተካፋይ እንዲሁም ኮሚኒቲውን እንዲረዱ
የሁላችንም ስለሆነ ሁላችንም እዛ ላይ ርብርብ ማድረግና ለሁላችንም የሚሆን ነገር እንዲከፈት መተባበር አለብን እንላለንኛ በኢትዮጵያ ኮሚኒቲ ስም።
በጣም አሪፍ ቦታው አልቢ ነው። አልቢ ቬገን 7 ቁጥር መስለኛል። እዛው ሴንትሮሙ ወደ አልቢ ሴንትሮም በስተግራ ጠርዝ ላይ ነውና ሩቅም አይደለም። ሁሉም ኢትዮጵያውያን እንዲገኙ በደጋም እናሳስባለን። እንግዲህ ፕሮግራማችንን ከማጠናቀቃችን በፊት አንድ ዘና የሚያደርግ ነገር ደግሞ ትንሽ ነገሮችን ገብዝ መሰለኝ ከኢንተርኔት የተገኘ ነው። እስቲ ተመስገን ምንድነው እሱ
ነገርየው? አንድ ወንድ ልጅና አንድ ሴት ልጅ ዙሪያ የተሰራ ፕሮግራም
ያንድ ሳምንት የህይወት ታሪክ ነው።
ያንድ ሳምንት የህይወት ታሪክ ነው።
መጀመሪያ እንዴት ተዋወቃት? ከዛ በአንድ ሳምንቱ
እንዴት ተለያየት? ፕሮግራም ነው ፈን ያረጋል እና እንዳዳምጡት እንጋብዛለን አድማጮቻችን።
እንኳን ደህና መጣ ብያለሁ።
ሰውን በጣም ማን የተፈራው ስታውስ አንቺ ነሽ።
ይተማመን ነበር ባክህ።
ስንት መሰለኝ ወይስ ይተማወጥ አስቸግረሽ
እንዴ? ገባስ አትጠቀርም
ወንድማሽን ማጥነት ፈቀደ
ማራኪ ባላል
ይገባሻል።
አዎ
እኔም እጄ ወደ ላይ ሰቅያለሁ።
ስምህን አልነገርከኝም።
ምርኩኛው በይ አንቺ ማራኪ እኔ ምርኮኛ ያው ፍርዱን ስጪኛ።
ቀልደኛ ነህ።
አድናቂ ብትይኝ ወዳለሁ።
ተጫዋች ሰው ደስ ይላል።
ካልሽሽ
ታክሲም ጠፋ።
ወረድ ያልን እንጠብቅ። አንድ ቦታ ከመቆም ይሻላል።
በመቆም ደከመኝ።
ሻይ ቡና እንበላ።
ፀሐዩስ
ላይሽ ተከተልሽ ና ፀሐዩ እንዳይጎዳሽ።
የሆነ ነገር ዘሻ
የዚህ ትክክት ፎቅ ቆንጆ ነው።
ክትፎ ታዲያ ምን ችግር አለ? ይሁና ዘጂ
ለኔ ለፕላንተስ
እኔ እንኳን በበልቼ ነው ጣውተ
መብላት ማለብ ሆዴ
እንዳልሽ እንግዲህ
ውዴ
ወይ ሆዴ
ክትፎ በልቼ ወይን ወዳለሁ
ካልሽ እሱንም አወርዳለሁ።
ውዴ
ወይ ሆዴ
እንደዚህ ባንዲ
ምን ነው ዘመዴ
ለተኛ ስልት ሳልከ
እኔ ደግሞ ሳስብሽ ነጋብ
ከንቀልፊ ስነቃ ተዛላልክ
ሙት በይ እንጂ
እና ባንድ ቀን ትውቅ መጣ ነበር።
ይገባኛል
አንድ አሪፍ ቤት ላሳይ ዛሬ።
እሺ
አት ከማሚ ጋር ተጣላው ደግሞ
ምን ነው
ዶሮ ወጥ አቅርባ ቢያትለኝ
ጎሽ እንኳን በላሽ እንዴ እንኳን በላሻ
አልበላሁ
ምን ነው
ካንተ ጋር በላለው ብዬ ነው
ከኔ ጋር መብላት ስትይ
አዎ
ወደድኩ እንዳቲ
ዳፋር ነሽ
ማለቴ የት ነሽ
ውዴ
ወይ ሆዴ
ቁርጥ ስጋ እንዴት አምሮኛል
ካልሽ ንብላ
ሲኒ ወለላ ወለላ ውዴ
ወይ ሆዴ
ቀድመኝ መጣህ
ለሊቱን በግድ ነው የነጋው
ትናንት ባላይ ቅር አለኝ
ከኔያት ብሽም
ዛሬ ግን ደስ አለኝ
ከኔያት በልጭም
ዛሬ የት እንደምወስድ ታውቃለህ
ያው ምግብ ቤት ይሆናል
አዲሱን ክትፎ ቤት ታውቃለህ
አንቺ እየመረሽኝ ይደርሳለሁ
ወጥኛ ይኮናት የነገረች
ምን አስፈጨችኝ
ምን አልከኝ
እንሂዳ እንግዲህ
እሷንም ልጻት
ሌላ ቀን እንቅጠራት
ለታይ ተፈልጋለች
ፕሬዝዳንት ወዳለች
ያክስቴ ልጅማ ቸኩላለች
እሷም ስጋት ወዳለች
ላቲን ስላንተ ነገርኳት
እሷንም ሳታቀኝ ናፈኳት
ቀላል
ያንቺ ሰዎች የኔም ናቸው
ይሄንንም ልንገራቸው
ስትያቸው ያንቺ ከሆኑ የኔም ናቸው
መቼ ልቅጠራቸው
ከናፈቁኝ እንዳያሳቀቁኝ በሬስ ቅጥል ይጠብቁኝ
ውዴ
ወይዬ ሆዴ
ወይኔ ጉዴ
ምን ነው ዘመዴ
ግን እንደዚህ ባንዴ
የኔ ይብስም ጓዴ
ስትናፍቀኝ እኮ ነው ጎረድ ጎረድ ላክልኝ አልኩ
በላክሽው ላዳላኩልሽ
ወዲያው ስልክን ዘጋህብኝ እንጂ
መጀመሪያ ሁለት አትይኝ ነበር
በመናወክ
እንደጣፈጠሽ ይገባኛል
በጣም በጣም ያምራል
ዋጋው ግን ይመራል
ምን አልከኝ ወዴ
ወዴ ነው ዘመዴ እንዲሻልሽ ብዬ ጎረድ ጎረድ ላክልሽ
እንዴት እንደሚጣፍጥ አትጠይቀኝ
ጣፈጠሻ
በጣም
እንዴት አይጣፍጥሽ
ሰኞ እዛው ቤት ሄደን ተጋብዘኛለህ
ነገም ግብዣ አለብኝ አገና
የተዋወቅንበት ቀን እኮ ነው አንደኛ ሳምንታችን
አመት የመሰለኝ ገና ሳምንታችን ነው ለካባክሽ
ልክ ሳምንቱ
አቤት ክብደቱ
ሰኞ ጸጉሬን አሰርተህኝ ጎረድ ጎረድና በወይን እንጫወታለን
አረ
ዛሬ ደግሞ ውድ ስለሆነ ዱካም ወጣ እንበላ
ስጋ ለምበላ
ለለውጥ አይሻልም ምን ነው ወዴ
ገርሞኝ ጉዴ
ስቃለህ እንዴ
ለዚያውም በድዴ
አለ ሁሉ ልጅዬ
ምን ነው ዝማልክ
ትንሽ ከቆየው ኡሳል አልቀር
እንዴት ነው የምታይን ደሞ
ገርመሽኝ
እንዴት ገርመሽኝ
በፍቅርሽ አስረሽኝ በዘጋ ጠምደሽኝ ዋይ ዋይ አሰኝሽኝ
ምን ለማለት ፈልገህ ነው
አትቆጪ
መላጥ ነው ባንተ ቤት
አታፍጪ
የሰው ልክ ወቀሽ
አራትን ጫጪ
ድሮም ወንዶች ስትባሉ ወደድኩሽ አበድኩልሽ ሞትኩልሽ ትሉና
ወንዶች ሁሉ ምን በደሉ
ወረተኞች ናቸው
በእኔ ምክንያት ሁሉ መውቀስ አለብሽ ታዲያ
ለዚህ ነው ገረመ ያደላት የመኪና ቁልፍ ይሰጣታል
እኔ እኮ ለጨዋታ ነው ወዲ ጨዋታ ነው በቃ ይቅርታ እንዴ ወረዱ ከምን ይል በቃ የወደደ መቼም አይጨክንም ከዚያ በፊት ውዴ
ወይዬ ሆዴ
ሳምንት የተገናኘንበት ታክሲ ተራ አጠገብ አንድ ሰው ላናገር
ወይ ጣጣ
ስጋው እንዲበላ ወይኑ እንዲጠጣ እንዴ ገንዘብ ላምጣ በፍጥነት እንድንወጣ
እሺ እኔ ፍቅር
እሺ
እንዴ
ደርሰናል ሆዴ
ለምንድን ነው በእግር የምታለፋኝ
በደንብ እንዲበላልሽ ነው
ታክሲ ያዝ እንጂ
ደረስን እኮ አሁንማ ደረስን ሪቼት ምን አላት
እሁድን ዘና እላለሁ ስል በእግር ያስኳትነኛል እንዴ
የኔንስ ማን ይቁጠረው
አላውቅልህ
በስጋ አምላክ ይሁንብሽ ደርሰሻል ላንቺ በርገር ልኬ እኔ ዶኬ አንቺ ቆርጣ ብልቼ እኔ ደቼ ሲያዩሽ ግን አንበሳት መስል
ምንድን የምትቀባጥረው
በአይኔ ጣጣ ኪሴ ተቀጣ
ምን ታልኩም እኩማለ
በስልክ ጋብዘኝ ነው በግንባር ጋብዘኝ ነው በልብሽ ጋብዘኝ ነው
ምን ነው ገረመ
ሰኞ ስጋ ማክሰኞ ስጋ ጥሎብሽ የጾማት ነው ቀይወጥ እንኳን አታጂ ዘለሽ ክትፎ ላይ ዘለሽ ስጋ ላይ በተወደደ ስጋ ምን በወጣኝ ጎን ይልወጋ
እኔ ቀልድ አልፈልግም አልኩ
ማን ነበር ያልሽኝ ስምሽን
ሆዴ ውዴ ይቀር
ማራኪ
ማራባኪ
የዛሬ ሳምንት እዚህ ጋር ያገኘውሽ
እና ምን ይቀርስ
አይኔ ባየው ተክለፍልፌ በቀል ማዳዋፌ ሳይገርፉ ይለፍልፌ አንበሳ ገጥመሽኛው ኪሳራውን አትርፌ
ወዴት ልትሄድ ነው ጥላኝ
ያገኘውሽ ቦታ አድርሰሻለሁ አንቺ ሆድ እንጂ ልብ የለሽም ልኳ እንደ ቤት ከፍቼ እስከመጣ እዚሁ ጋር ጠብቂኝ እስከዛ ጫማ ተመልከቺ ሞታሎይ ሞታሎይ ታዲያ ሞታሎይ ሞታሎይ ታዲያ ያልቻልኩ መጋየት አቅቶኛ
ራይለኝ
እንደዚህ መስላል እንግዲህ ፕሮግራሙ ተወሰነ ደረጃ አድማጮችን ዘና እንዳደረገ ተስፋለን። ፕሮግራማችን ወደ መጣቀለሉ ነው የመጨረሻ ጥቂት ደቂቃዎች ይቀራሉ። ቀደም ባደረግነው ቃለ ምልልስ የሐናን ጉዳይ አንስተን ተለያዩ ነገሮች አንስተናል። ብዙም የደወሉ አሉ። ከነሱ ጋር በቀጣይ ምን እንነጋገርበት ሁኔታ ነው ያለው። ግን የጠየቁን አድማጮች አሉ። ለምኛ በግላችንም አንዳንድ ነገሮችን ለመርዳት እንፈልጋለን። ከዚህ ከመናደርገው እርዳታ በተጨማሪ ላሉ ስልክ ቁጥሩን አሁን ነግራቸዋለሁ ለአድማጮች ማለት ነው 09 09 12 84 10 23 ነው። የሐና ብለው ማግኘት ይችላሉ 09 12 84 10 23 ብለው ማግኘት ይችላሉ።
ሐና አዋሽ ብለው
የተቻላቸውን እንዲያደርጉ እንዲረዱ ይጠየቃሉ ይለመናሉ ማለት ነው አድማጮች። ከዛ በተረፈ ደግሞ አይየለም በዚሁ ነው ምድራዳው ካሉም በዚሁ በእኛ በኩል ማድረግ ይችላሉ። እንግዲህ አድማጮች የዛሬ ፕሮግራማችን ተጠናቀቁ ነው። እስከ ሳምንት መልካም ሳምንት ብለን
እንሰናበታው። እኔም ሐና
እኔ ተመስገን
እና ለንግሩምና እስከ ሳምንት መልካም ሳምንት እንላለን።